Fabiano. ይህ በስቱቀን ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቀን ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ድምጽ ሬዲዮ ፕሮግራሙን ሳምንታዊ የሁድ ፕሮግራሙን ማለት ነው። በአዲስ አመት ሙዚቃና ዘፈን ጀምሯል። እንኳን አደረሳችሁ እንላለን። በቅድሚያ በዛሬው ፕሮግራማችን የምናተኩረው በአብዛኛው ስለ አዲስ አመት ሁኔታ ይሆናል። እንግዲህ አድማጮቻችን አዲስ አመትን ኢትዮጵያ ውስጥ እንዴት ታከብሩ እንደነበረ ትዝታው ያላችሁ መቼም ትዝታ እሚጠፋ ይመስለኝም መጥፎም ይሁን ጥሩ ትዝታው ልጊዜ ይኖራል ከሰው ልጅ ጋራና የልጅነታችሁን አዋቂ ከመሆናችሁም በአዋቂነት ጊዜ ኢትዮጵያ ያሳለፋችሁትን እስቲ አካፍሉን። እንዴት ነበር አዲስ አመት የምታከብሩት? በስልክ ቁጥራችን 0819100 በመደወል አዲስ አመትን እንዴት ታከብሩ እንደነበረ ብታካፍሉን ደስ ይለናል። ትዝ የሚለኝ ኢትዮጵያ ውስጥ አዲስ አመት ሲከበር ቄጠማውን ጊዜ ጎዘጎዛል። የኢትዮጵያ አዲስ አመትም ስዊድን ውስጥ የኢትዮጵያ ድምጽ ሬዲዮም ሲያከብር ቄጠማ እየቆረጡ እንትን ቡና ላይ እንትን ሲሉ አይቻለሁኝ። ቡናው ሴሬሞኒ ላይ ቄጠማ ይጎዘጎዛል። እንደውም የቄጠማ ነገር ሲነሳ ማስተውሰው እዚህ ሀገር አንዱ የኢትዮጵያ ድምጽ ሬዲዮ ቄጠማ ሊቆርጥ ሄዶ እኔ ራቅ ብዬ መኪና ውስጥ ቁጭ ብዬ አየዋለሁ። እሱ እንትን ይላል፣ ምንድነው እሱ ያጭናል። ስዊድኖቹ በመኪና ሲያልፉ ያዩታል እና አንገታቸው እስኪቆርጥ ድረስ እየታጠፉ ያዩታል። እሱ ዝም ብሎ አጎንብሶ ልክ እንደ ሀገሩ ያጭናል። መጨረሻ ምን ልታረጉት ነው ግን? ልንበላው ከቅለል ልንበላ። ለማንኛውም እንግዲህ አድማጮቻችን በስልክ ቁጥራችን 19100 ያላችሁን ስለ አዲስ አመት በተለይ አዲስ አመት ትዝታን አካፍሉን። ፍቅሬ ቶሎሳ ስዊድን ይመጣሉ በቅርብ ጊዜ። እሱን በተመለከተ ደግሞ እስቲ መቼ እንደሚመጡ ለምን እንደሚመጡ ወዘተ አጠር ያለ ከሳቸው ጋር ውይይት እናደርጋለን። ዜና እንደተለመደው 5 ሰዓት ላይ ይቀርብላችኋል። ከዛ በተጨማሪ እንግዲህ ልዩ ልዩ ማስታወቂያዎች አሉን። የአዲስ ዓመትን በተመለከተ የተለያዩ የቤተክርስቲያን ማስታወቂያዎችም ይኖሩናል። የስልክ መስመራችን ከሰራ እንግዲህ ወደ አገር ቤት መስመራችንን በማዞር ስለ ኢትዮጵያ ሁኔታ ብዙ አዳዲስ ሁኔታዎች የተፈጠሩ ነው። የስዊድን መንግስትም የውጭ ጉዳይ ሚኒስትር ማስጠንቀቂያ አውጥቷል። ኢትዮጵያ ውስጥ ለምትጓዙ ስዊድናዊኖች በማለት ከከተማ 10 ኪሎ ሜትር ርቀው እንዳይወጡ፣ በየአቅጣጫው ችግር እንዳለ ወዘተ የሚል አለ። እነዚህን ሁኔታዎች ሁሉ ለማጣራት ምንድን ነው የሚለውን ለማጣራት እስቲ ወደ ኢትዮጵያ ለመደወል እንሞክራለን። ግን አድማጮቻችን እንደምታውቁት ኢትዮጵያ ውስጥ ስልክ ደውሎ ከውጭ ከማነጋገር ይልቅ መንግስት የላትም ካውስ ነው ከምትባለው ከሶማሌ ደውሎ መነጋገሩ የሚቀል ይመስላል። የኛ በሚያሳዝን ሁኔታ የኛ ሀገር መንግስት ከተባለ የሚያደርገው ከፍተኛውን ወጪ የሚያወጣው መቆጣጠር ላይ ኮንትሮል ላይ ነው እንጂ የሀገሪቱን የመገናኛዎች በማሳደግ ላይ አይደለም። የራሱን ስልጣን ለማቆየት ሲል የሴኩሪቲ ስራዎችን በማጠናከር ገንዘቡን ዛ ላይ ስለሚያወሩ የስልክ መስመር እንኳን በ2017 በፈረንጆች አቆጣጥራ መተምረት እንደ ልብ ማግኘት የማይቻልበት ሁኔታ ነው ያለው። ለምን ለማንኛውም እንሞክራለን እስከ 6 ሰዓት ድረስ ከኛ ጋር እንደምትቆዩ ተስፋ ማድረግ እንግዲህ ፕሮግራማችንን በመግቢያው ላይ እንዳልኩት የአዲስ አመት ፕሮግራም ነው የሚሆነው። ያሁኑና የሚቀጥለው ሳምንት ፕሮግራማችን በአዲስ አመት ላይ ተቆረ ነው። በነገራችን ላይ በሚቀጥለው ሳምንት ፕሮግራማችን አድማጮቻችን ለዘመድ ላዝማድ ለወገን ለጓደኛ ለሚመኙት በሙሉ በቀጥታ እንኳን አደረሳችሁ እንድትሉ እድል እንሰጣለን በሚቀጥለው ሳምንት ፕሮግራማችን ማለት ነው። በአለም ዙሪያ ያሉ ተገኖቻችሁ ጓደኞቻችሁ አፍቃሪዎቻችሁ ወዘተ መልክ ማስተላለፍ ይችላልላችሁ። ቺም ሬዲዮ ባክማ በአለም ዙሪያ ተሰማለች እንደገባኝ ከሆነ በተለያዩ በቀጥታ በሚተላለፉ የፓልቶክ አሉን ወዳጆች አሉን በእነሱ እንደነ ኢካደፋይነቱ የኛ ወዳጆች አሉ በእነሱ አይነቱ ለሚተላለፍ እንግዲህ መልእክታችሁን በቀጥታ ማስተላለፍ ትችላላችሁ። ትዝ ይለኛል ከአውስትራሊያና እኔ ዳውን አንደር የሚሉታል አይደል ከአውስትራሊያና ከኒውዚላንድ በቀጥታ ሲያስተላልፉ እዚህ ቁጭ ብያዳምጥ ነበር። እንግዲህ መልካም ቆይታ እስከ 6 ሰዓት እንመኝላችኋለን።
እንግዲህ አዲስ አመትን በተመለከተ ልምዳችሁን አካፍሉ ብላ እንዴ መጀመር አይደለም ከራስ ልምድ ነው የሚነሳው
ጀምርልና
ያንተ ልምድ ምንድነው አዲስ አመት የተለየ ስለዚህ የሚሰጥ
ወደኋላ ላይ ልምጣል
ያው ወደኋላ አሁን እኔ እንደውም ካሁን ይልቅ በሐላችን ጎልቶ የሚታየው ኢትዮጵያዊነት ምን ቆራባቸው ትልልቅ አቤት አብቶቻችን ድሮ ላይ የነበሩት ናቸው ብዬ ነው ማመን ሰው ነኝና አሁን ከዘመኑ ጋር ተቀይጦ ሳምሃው የድሮ ባህሎቻችን ደብዘዝ ያሉበት ሁኔታዎች ነው ያለው እና የድሮ ባህል በጣም ደስ ይላል። በዓሎች ሲደርስ አጸዱ አለ ቄጤማው ህዝቡ በቃ ግርግሩ በግ ተረምሳለ
የኔ ልንገር እንግዲህ አንንጃ ያን ባህል ከበድ ይላል ሰቃይበት ነበር። ልክ አዲስ አመት ትዝ የሚለኝ ነፍሱን ይማረውና ሞደው ማፈቅረው አባቴ ምን ይለን ነበርና ትንሽ ወንድሜን መሐመድ የሚባል ትንሽ ወንድም ነበርኝ ሞደው ነፍሱን ይማረውና ሁለታችንን አሸንዳ ውሃም ይወርድበታል አይደለም ጧት በሌሊት ያስነሳና እዛ ላይ ራቁታችንን በእንትን ቁጭ ብሎ ይለን ነበርና እሱን አስተውሳለሁ። ለምን እንደሆነ ግን ብዙም አይረዳኝም ግን ግዴታ ስለነበረ መሆን ያለበት ስለሆነ አደረገው ነበር እሱን አስተውሳለሁ። ሌላው እንግዲህ ደስ የሚለኝ የነበረው አዲስ አመት ቄጠማው ትዝ ይለኛል ቡናው ዳቦው ደሞ በጉ ያው ነው ግን ሩጫዬ በበኩል ቆዳው ያን ግዴ ቆዳ 2 ብር ነበር 2 ብር ማለት እንደውን ታጋለ በጣም ትልቅ ገንዘብ ነው። እሷን አፍጥጬ ቁጭ ብዬ ያቺን ቆዳ ወስጄ መሸት ትልቅ ነገር ነበር እና በጣም ደስ ይል ነበር ሪሊ በጣም ደስ የሚል አመት ባል ነው። ኢትዮጵያ ውስጥ ነው ማስተዋውሳቸው አመት ባሎች ፋሲካና የአዲስ አመት ባሎች ነበሩ በጣም ደስ ይል ነበር። ያው ከዚህ ከአሸንዳ ከጧት ይሄ በሌሊት ተነስተህ አሸንዳው ስትከምት ከሰሩ ተከምተ ዋው ከሚወርድ ብራቁትን በስተቀር በጣም ደስ የሚል ሁኔታ ነበር።
እኔ አሸንዳ ስትል እንደውም አሸንዳ ባል
አሸንዳ ምንድነው ባል
ተከበረ ሲባል ስነበር እንደውም አሸንዳ
ነይ አሸንዳ አይደለም ይባላል እንዴ ውሃ ከጣራ ላይ ውሃ እንትን የሚወርድበት አለ ገባ ውሃው በአንድ እንትን እንዲወርድ you know ቤት ጣራ ላይ ዝናብ ይዘንባል አይደለም ዝናብ ሲዘንብ እንዴት ልበላ አሸንዳ
ልክ ነህ ግን ያው ያመጣሁበት የአማርኛ ትርጓሜ ከሰሞኑ ካለ ሁኔታ ጋር ስለገጠበብኝና አሸንዳ በዓል ይከበራልና በተለይ ያው በተለይ ቲፒካሊ ትክክለኛው በዓል አመጣጡ ስታዩ ከዋግ ህምራ ዞን ሰቆጣ የተከተለው ዋግ ህምራ ዞን ነው። በተለይ ባህላዊ ሴቱ ዘካቢን ያለው አሁን ላይ የክልል አንድ እነዚህ ባንተኖችን የድሮ ባህሎችና ጥሩ ነገሮች የመንጠቀ ሁኔታዎች ይታያልና በእነሱ አካባቢ ጎልቶ የሚታይ ቢሆንም ጥንታዊ አመጣጥና ታሪካዊ ባህላዊ ዘቱም አሸንዳ በተለይ ደግሞ ይሄ 16 ጾም እሱ ሲፈታ ያንን መፈታት ተከትሎ የሚከበር ጉሄም አንድ ላይ ተደርጎ የሚከበርበት ትልቅ በዓል ነውና የተለየ ስሜት የሚፈጥርበት ሂደት አለ። በዓሉን አዲስ አመትን ሴንስ እንድታረገው ከዛ ጀምሮ ከጉሄ ጀምሮ ሙቅ ያለ ይመጣል። እኛም በታሪክ አጋጣሚ ዛካቢ ያንዱ ለት ጊዜ ለማየት ይችላል ልጅ ስለነበርኩ የነበረውን አላስታውስም ግን ሲከበር በደንብ የታየበት የተለየ ራሱ የሆነ ባህል አለው ደስ
ግን ይቅርታ አድርግልኝ እኔ ደግሞ አሸንዳ የሚባለውን ቃል ማጋው ከዚህ ከውሃ መውረጃው ጋር ነው እኛ ሰፈር ድሮ ትዝለኛል ቅጥልጥል የለለው አሸንዳ መስሪያ ምን ነበር ይሄ ብረታ ብረት እንትኖች ቅጥልጥል የለለው አሸንዳ ይላሉ እንግዲህ you know አሸንዳ ስትሰራ ብረት ነው ቆርቆሮ ምናምን ነውና ውሃ ማውረጃ ነው ከጣራ ላይ ውሃው ባንድ ላይ እንዲወርድ ነው ታች ቤት እንዳያበላሽ ወዘተና ቅጥልጥል የለለው አንድ ወጣ አሸንዳ ቅጥልጥል ቆአለው አንድ ብረት አንድ ቆርቆሮ ሊሰራ ይቻላል ግን ማስተዋቂያ ነው ቅጥልጥል የለለው አንድ ወጣ አሸንዳ መስሪያ ይላል የሰፈራችን የነበሩት የብረታ ብረትና የአሸንዳ መስሪያዎች እዚህ ይሉኛል እና በሱ ነው ማቀው ማለት ነው ሌላ አሸንዳ አላቅም ግን እንዳልከው በቅርብ የሰማውታል ያሸንዳ ባል ትግራይ ውስጥ ተከበረ
ወይ ተከበራል በየአመቱ በተለይ መቀሌ ላይ ከጊዜ ወደ ጊዜ ያደገና የትግራይ የተለየ የባህል መገለጫ እየተደረገ እየተወሰደ ያለበት ሂደት አለ ግን ያ ትክክለኛ አመጣጥና ትክክለ የባህል ይዘቱን አሳይቶ ማለፉ እንደ አንድ ሀገራዊ ግዴታ ነው ሌላውን ሸፈነ የታሪክ ሽሚያ የታሪክ ቅሚያ የተም ትክክል ነው በያላምን በግሌ እና ትክክለኛ አመጣጡ ከዋክምራ አካባቢዛ አካባቢ ያሉ ሰዎች ናቸው እንደ ባህል አርገም ይወስዱት በርግጥ ኢትዮጵያችን የባህልና እንደዚህ አይነት እንትኖች ችግር ያለባት ሀገር አይደለችም ግን እንደዚህ አይነት ሽሚያዎች ያልተገባ የታሪክ አስተምሮትን ተከትሎ ይዘው ይመጣሉ የሚል ስጋት አለኝና ቢታሰብበት ሚሊዮንም ጥቆማ በዛው ለመስጠት ነው ግን የኛ አዲስ አመት ሲነሳ ለየት የሚል ስሜት ሲፈጥርብኛል ያመድ አረንጓዴ ነው አዲስ አመት መሆኑን ሴንስ የምታረገው ከተስፋ ጋር ነው አሁን ለምሳሌ እዚ ስናከብር ኒው ኢየር ክሪስማስ ተከትሎ በረዶ ምናምን አዲስ ነገር እንትን አትልም ከዝቃዜ ነው ስልችት ያለ እንትን መቼ ይወጣል ይለም
ምክንያቱ አየ የኛ አዲስ አመት ከኛ ምንድነው በአማርኛ ጸደይ ጋር የተያያዘ ነው ጸደይ ነው አይደል
ስፕሪንግ ታይም ያ አባንት ነው ጸደይ ነው
ከጸደይ ጋር ክረምት አልፎ በጋ መስከረም ሲጠባ ይላል ጥላውን ነፍሱን ማለምና የኛ አዲስ አመት የሚከበረው ከንትን ጋር ነው ከክረምቱ አልፎ የችግሩ የጭንቁ የመገናኛ ማጣቱ you know እኛ ጋር ትምህርት ቤቶች የሚዘጉት መቼ ነው በክረምት ነው እዚህ ሀገር የሚዘጋው አውሮፓ የሚዘጋው በበጋ ነው ለምን እንደሆነ ታውቃለህ እኛ ጋር ዱሮ መገናኛ ችግር ስለነበረ በክረምት ትምህርት ቤት ማን ውሃዎች ይሞላሉ መንገዶች ይቋረጣሉ ወዘተ ወዘተ በዛ ምክንያት ትምህርት መከተል አትችልም ስለዚህ የኛ ጊዜ በክረምት ነው የኛ ክረምት በሚባለው ነው ረፍት የተማሪ ሁለት ወር ወዘተ የሚሰጠው እነዚህ ጋር ደግሞ በበጋ ነው የኛ አመት ባላችን ሁለመናችን ከጊዜዎቹ ጋር የተያዙ ናቸው ምናረጋቸው ስራዎች ስለዚህ አዲስ አመት ለኛ አዲስ ነው ከንትኑ ጋር አብሮ ይሄዳል ከወይዘሩ ጋርም አብሮ ይሄዳል አበባ ያበቃ ምንድነው ያፈካል ነው የሚባለው አደይ አበባ መስከረም ሲጠባ እንገናኛለን ረስተሽኝ ከሆነ ወዘተ እንደዚህ ያን ፍቅሩ ምኑ በአዲስ መንፈስ ነው ለዚህ ነው አዲስ አመት ለኛ አዲስ ነገር ምን ተጠብቅበት ነው ለኛ አዲስ ነገር ይዞልን ይመጣል ነው ምንለው
ያ አየሩም ሁሉም ነገር በቃ አረንጓዴ ሜዳው ሁሉ ተራራው አረንጓዴ ሆኖ በአበባ
የአዲስ አመት ስታነሳ መስከረም ነው የኛ አዲስ አመት አይደለ በልጅነቴ ትዝ የሚለኝ ትምህርት ቤት ይዘጋል ሁለት ወር ሙሉ እና መላን ያለም ትምህርት ቤት ትልቅ ሃይ ስኩል ስንማር ትልቅ የስፖርት እግር ኳስ ሜዳ አለው እንደውም የሲያገሩ የኢትዮጵያ ሰከንድ ዲቪዥን የሚጫወቱበት ነበር መሰለኝ አግኔና ትዝ የሚለኝ በቃ ተነፋፍቀን ተለያይተን ብዙ ጊዜ የምንገናኘው የትምህርት ቤት ጓደኞች ጋራ መስከረም ሲጠባ እኛ ጡጮች ነበር ዘጠኛ ክፍል ምናምንና እኛ ስራችን ምንድነው ድብብቆች እንጫወት ነበር ትምህርት ቤቱ ሜዳ ላይ የእግር ኳሱ ሜዳ ላይ መሃል ነው ያለው ከእንትኑ ጀርባ እዛ ላይ ልጆች ድብብቆች እንጫወት ነበር ሳሩ ከኛ የትን ዳይት ይደርሳል ቁመቱና አዛኛ ድብብቆች እንጫወትበት ነበር ያንን ሳር መስከረም ሲጠባ ተነፋፍቀህ ስትገናኝ
አው መስከረም ሲጠባ አዲስ ፈነዳ እንኳን ሰው ዘመዱን ይጠይቃል ባዳ ይባላል ትክክለኛ አዲስ አመት በጣም ቆንጆ ነው ግን ደሞ ያሳለፍነው ሳምንትን ዞር ብለን ስናይ ብዙ አዳዲስ ነገሮች አይተናል ትላንትና የዓለም አቀፍ ደረጃ ከባድ ሚዛን ቦክስ ቻምፒዮን ነበርና ማይዌዘር ለ50ኛ ጊዜ ሳይሸነፍ ክብሩን አስጠብቆ አልፏል ያው በጣም ደስ የሚል ጨዋታ ነበር ከኮነር ጋር ነበር ያረጉትና
ማክግሬገር አይተዋል
አይቻለሁ ጨዋታውን አጋጣሚ ለሊት ነበርና
በበቃኝ ነው መሰለኝ።
10ኛ ዙር ላይ ያው ቴክኒካ ያለ ቴክኒካል ኖክአውት የሚባል እንደ
ብዙ በነገራችን ላይ ይሄ ሁለቱ ብዙ ምን የስፖርት እንትና ያል ምልህ እንትና አይደለም እከታተላለሁ ቱ ሰም ኤክስተንትና ይሄ ማክግሬገር ይጠበቅ ነበር አይሪሽ ነው መሰለኝ ይጠበቅ ነበርና የነጭ ተስፋ ብለው እንደውም ወደ ዘር ወስደውት ነበርና ሁለቱ ኪሎአቸው ሲለካ ሁልጊዜ ኪሎ ይለካል እዛ ላይ ገና ጫውታው ሳይጀምር ኪሎ ሲለካ ቲፎዞዎቹ አዳራሹ ሞልተው ለማክግሬገር ድጋፋቸውን ያሳዩ ነበር ከመጠን በላይ ይሄኛው ደግሞ ማን ነው ማይዌዘር ሲለካ ደግሞ ይሉ ነበርና አንድ የምን ቴሌቪዥን ጋዜጠኛ ሁለቱን የሚጠይቃቸው ነበር መጨረሻ ላይ ማይዌዘርን ጠየቀው ምን ይመስልሃል ገና ሳይጀምር የሁሉስ ባንተን አይወድህም እንደሱ ነው የሚያሳየው ቲፎዞቹ ያንተ አይደሉም ሲለው ግጭግር የለም ቲፎዞ አይደለም የሚጫወተው ሪንግ ውስጥ ገብቶ ያን ጊዜ ቲፎዞ ያግዘውም ማለት ያኛው ደግሞ ምንድነው CNN ምናምን አቀርበውት ነበር ዘረኝነትን እንትን ትላልህ ምናምን ብለው ምክንያቱም ምን አለ dance for me boy ብሎ ተናገረ አለ አይደለም ይሄ ህዝብ ኢንተረስት እንዲያደረው እንዲያድርበት ሲሉ የሚያደርጉት ሾው አለ እዛ ላይ ሁለቱም እንትን ሲሉ ይሄኛው ማክግሬገር ምን ይላል dance for me boy ይላል you see dance for me boy ሲል boy የምትለው ቃል አሜሪካን ውስጥ ጥቁሮቹን ነጮች ድሮ ማንኛውም ሽማግሌ የሚሆን ምንም ይሁን ጥቁር ከሆነ boy ነው የሚሉት ገባ የንቀት የባሪያን እንት እና እንዴ ያልከው ሲሉት ተሳስቼ ነው ስተት ነው ምንድነው ያለው dance for me son be አለ እና አላደለም undertone የሚሉት አለ በቃ undertone ይሄ የዘረኝነት የነጮች ተስፋ ነው ጥቁሩን ገርስሶ ይጥልልናል ብለው ብዙ ብዙ ተስፋ አድርገው ነበር በተለይ አሜሪካ ደግሞ አሁን ከዚህ ከትራምፕ ከመጣ በኋላ የነጮች ይሄ KKK ክላኑ ኩክሉክስ ክላን አለ አይደለም የነጮች ይሄ አንገት ነጭ ለብሰው ድሮ በ60 በ50 በ40 በ30 አመታት ጥቁሮቹን እየሰቀሉ የሚገርፉ ሊንች የሚያደርጉ ምናምን ኩክሉክስ የሚሉ KKK ይሏቸው አነሱ እንደገና ተነስተው ነበር አሁን በቅርቡ ሰሞኑን እንዳውም የት ነው ሳውዝ አሜሪካን ውስጥ ሳውዝ የሳውዘን ፓርት ኦፍ አሜሪካ አንዲት ልጅ ገለዋል አንዲት ነጭ ተቃዋሚ ሰልፈኛ እነዚህ ነጭ አክራሪዎች ምንድነው ዘረኛ ነጮቹ እና አትሞስፌሩ እንትን ይያለ ነበር ይሄ የዘረኝነት አትሞስፌሩ
እሱ አለ በዛ ላይ ያው እንትንም እንዳልኩ ኮነ ማክግሬገር የሚዛን እንትኑንም ወስዶ ነበር
ትንሽ ከፍ ያለ
153 ፓውንድ ነበር የመዘነው
እሱ እንኳን ብዙም ማተር የሚያደርግ አይመስልም ያኛው 149.5 ይሄኛው 153 ነው እሱ አሳጥቶ
ስቲል አድቫንቴጅ አለው ዋይት ሳይዝ አለ
ኦፍ ኮርስ ግን ችግሩ ምን መሰለው ሁለቱ የተለያዩ ናቸው ይሄኛው ማክግሬገር ይሄ MMS የሚሉት አለ ይሄ ማርሻል አርት ኤቭሪ ቦክሱ ካራቴው ቡጢው ትግሉ ሁሉን የሚያጠቃል ነው ማይዌዘር የቦክስ ስፔሻሊስት ነው የተጋጠሙት በቦክስ ላይ ነው ያኛው እግሩን ሊጠቀም አይችልም ትግል ሊገባ አይችልም ምንም ሊያረጋ አይችልም ቦክስ ነው የለዚህ ደግሞ አርት ነው ለማይዌዘር እና ኦፍ ኮርስ ምንድነው ያሉት በነገራችን ላይ ስላልቻልኩ ሌሊቱን ቁጭ ብዬ ላይ አልቻልኩም ግን ጧት ከበንቅልፌ ከሌሊት 9 ሰዓት ተነስቼ ቴክስቴ ያሳደር ነበር ምክንያቱም አላን አንዳንድ ጊዜ ሳታስበው የዘረኛ ነገር ሲነሳ አንተንም ይነካል ምንም በማታውቀው ነገርና እንትን ነበርኝ
ይገርም ግን በዋናነት ይሄንን ሐሳብ ያነሳሁት ያው አገር ውስጥም ትልቅ ከባድ ሚዛን ቦክስ
ተጀምሯል
ነበር ባሳልፍ ነው ሳምንት ያው በሚኒስትር ጠቅላይ ሚኒስትራችን ደመቀ መኮንንና በዶክተር ደብረጽዮን ገብረ ሚካኤል ያው ገናኛና ኮሙኒኬሽን ሚኒስተርና በጠቅላይ ሚኒስትሩም የኢኮኖሚ አማካሪ ናቸው
ደብረጽዮን
ገብረ ሚካኤል ባላል ነው ሁለቱ
ግን ማን እንዳሸነፈሱ ነገር ክሊር ሆኗል
ስቲል እንግዲህ አሁን ውጥረቱ ከፍ ያለ የሄደበት ሂደት ነው ያለውና ይሄ በዋናነት ኢትዮጵያ ውስጥ ያለው የፖለቲካ መዘውር ያለውን ስሜት መገለጫዎች ናቸው እነዚህ አይነት ሁኔታዎች ከዚህ በፊት የነበረው ሉዓላዊነት የህወሓት ሉዓላዊነት አሁን በህዋት አው በተለያየ መንገድ በኦዲድና ህዋት ባለስልጣኖች እየተደፈረ ያለ ነው። በተለይ አሁን እነ ደመቀ መኮንን ያሉበት ግሩፕ በተለይ ህዋንት ላይ በአዲ ላይ ስታይ በሶስት ይከፈላል እና ሞዴሬት መጥላቸዋል በውይይት መፍታት እንችላለን ልዩነታችንን ብለው
ያላወቁ አለቆ
ሞዴሬት እና እነዚያ
ጋር በውይይት ፈታለሁ ማለት
ሃይ ሌቭል ያሉት ተከማቾች ናቸው እና ህዋትንም ሌሎችንም ያማከረን በጋራ ኢሃድግና ጠንክረን ይሄዳልን የሚል አቋም ያላቸው ቡድኖች ናቸውና ከጊዜ ወደ ጊዜ መጣው ያው አዛሃሉ አታዘኝም ነው በፊት የነበረው እንግዲህ በፊት ከልጆቹም ከተለያዩ ካድሬዎችም ጋር በተለያየ ሹስ እናነሳ እና ዲስከስናርክ ያለው ሁኔታ ምንድነው ስትገባ የምትጠየቀውና በትሬኒንግ ውስጥ ምን እንድታምን የሚደረገው ዋንኛው ነገር የህዋት የበላይነት አለ በሚለው ላይ ነው። እዛ ላይ እንግዲህ መተማመን ይፈጠራልና ማንኛውም ካድሬ ወደዚህኛው ስራ ውስጥ ይገባ የህዋት የበላይነትን ተቀብሎ ነውና በአዲን ውስጥም ያሉትም ሰዎች የህዋት የበላይነት ተቀብለው ሲኖሩዋል እስከዛሬ ከዛ ካሁን በኋላ ግን ይሄኛው አካሄድ ያበቃ ያለም ይመስልበት ሁኔታ ነው ያለውና እንግዲህ ይሄን ተከትሎ ምን ሊፈጠር ይችላል የሚለውን በሂደት መናየው ነው ግን መገለጫው ነው የሚል እምነቱ ነው ያለኝ። ኤንዌስቲ አድማጮቻችንን አንድ የባህል ሙዚቃ ጋብዘን አዲስ አመት ተመልሰን መጣለን። አድማጮቻችን አብራችሁን ቆዩ።
አድማጮቻችን እንግዲህ በየሳምንቱ እየደወሉ ጥያቄ የሚያቀርቡልን አድማጮቻችን ዛሬም አንድ ጥያቄ አቅርበዋል። የዛሬው ጥያቄያቸው አዲስ አመትን ወተል በተለይ ደግሞ እንቁጣጣሽን በተመለከተ ነው። አሁን ያዳመጣችሁትን እንቁጣጣሽ የሚለውን ሙዚቃ የተጫወተችው ታዋቂ አርቲስት ማን ትባላለች? ከየትኛው ክፍለ ሀገር ነው የመጣችው? ይሄንን ሙዚቃ ደራሲ ማን ይባላሉ ነው? እደግመዋለሁ። እንቁጣጣሽ የሚለውን አሁን የሰማችሁትን ሙዚቃ የተጫወተችው ታዋቂ አርቲስት ማን ትባላለች? ከየትኛው ክፍለ ሀገር ነው የመጣችው? የሙዚቃው ደራሲ ማን ይባላል? እነዚህን ሶስቱን ጥያቄዎች በትክክል ለመለሱ አድማጫችን ላንዱ ማለት ነው ላንድ ነው የምንሰጠው አንድ የአዲስ አመት መግቢያ ቲኬት የዝግጅቱ መግቢያ ቲኬት በነጻ እንሸልማለን። የኢትዮጵያ ድምጽ ሬዲዮ ይሄንን መልስ ከመለሱት ውስጥ ለአንደኛው የአዲስ አመት ቲኬት መግቢያ እንሸልማለን። መልሳችሁን በስልክ ቁጥር 0819100 እየደወላችሁ መመለስ ትችላላችሁ። ሙዚቃው በድጋሚ እነሆ።
እዚሁ ቁጭ ብለ አዲስ አመት አደ እንዴ እንደዚህ አንው ዝዋዜ ያይቻላቀ እንዴ ይየ እንዴ እጣው ስቱዲዮ እየረበሽክ ነው እንዴ? እኔ ግን ደስ ያለኝ አንድ ነገር አለ። ጥያቄ የሚያቀርብልን ሰው ባህሪን በደንብ ባጠንቅፋ ያወቀ ይመስለኛልና በቀድሞ አንተን ጥያቄውን አስያዘ ካልመለስኩ ብለ እንደውም ስጋት የነበረብኝ ጥያቄው ስታረም መልሱን
እናገናለሁ ብለ
እንደዛ ነበር። ኢንዌይስ አውዳመት ዝግጅት ያው ካሁን ጀምረናል። አዲስ አመት ዝግጅት ካሁን ጀምረናል። አድማጮቻችን ያለ ምክንያት አይደለም በሬዲዮም ብቻ ሳይሆን በአካል ተገናኝተን አብረን እናከብርበትንም ዝግጅት ጎን ለጎን እያጣጣፍ ነው እንደሆነ ለማወቅ ነው።
አዎ
አንተ እንደከተላ ዘመን ከዘመን አውዳመቱ አውዳመቱ በለዋወጠ ቁጥር ወናው ተቆንቶ ጣላው ቀርቦ አጁ ዳቦ ተቆራርጦ አይታይናጀ
ተናስተልኝ
አጣናስተልኝ
ፕሮፌሰር ይስማውታል?
አይ ይስማኛል።
በጣም ጥሩ። አድማጮቻችን እንግዲህ መብራቱም እኔም በመግቢያው ፕሮግራም ላይ እንደገለጽንላችሁ ከኛ ጋር አሁን ፕሮፌሰር ፍቅሬ ቶሎሳ ይገኛሉ። በአውሮፓ በመዞር ስለ መጻፋቸውና ስለ ኢትዮጵያ በተለይ ስለ ኦሮሞችና ስለ አማራዎች አንድነት ሰፋ ያለ እንደሚያደርጉ ተገብዝበናል። እስቲ ስለዚህ ጉዳይ አጠር ያለ እጅግ በጣም አጠር ያለ መግለጫ እንዲሰጡን ጋብዘናቸዋል። ተናስተልኝ ፕሮፌሰር።
ተናስተልኝ።
የት እንዴት ነው ሰሞኑን አውሮፓን ይዞራሉ የሚል ወሬ ሰምተናልና ደስ የሚል ነው። የት የት ነው የሄዱት? ስካውን ወዴት የት ይሄዳሉ?
ስካውን የት የት ሄደሃል በትለኝ መርጣለሁ። ስካውን ሄድኩት በጣሊያን ይጃለሁ፣ ጀርመን አራት ከተሞች ይጃለሁ፣ እንደ በርሊን፣ ፍራንክፈርት፣ ኑርንበርግ፣ ሃምበርግ እነዚህ ቦታ ሄጄ ስለ ኢትዮጵያዊነት እየተናገርኩ እንዲሁም የመጽሐፍ ፍረማ ስነ ስርዓት ያካሄድኩ ነበረ እና ኢትዮጵያዊነት እያበበ ነው በየቦታው። ትናንትና ደግሞ ለንደን ነበርኩኝ። አሁንም እዛው ለንደን ነው ያለሁት። በለንደን ከተማም ቤቱ ሞልቶ ነበረ እና ሁሉም ሰው በቃ ኢትዮጵያዊ ወደ ኢትዮጵያዊነታችን መመለስ ይቻለናል፣ ጎሳችንን ከመሆን ኢትዮጵያዊ እንሁን እንደ ብለው በቃ ኢትዮጵያዊነትን እየወደዱ ኢትዮጵያዊነትን እያበበ ነው። ከዚህ ቀጥሎ ደግሞ ወደ ስዊድን ነው የምመጣው፣ ወደ ዝነኛው ስቶክሆልም እናንተ ወዳላችሁበት።
ፕሮፌሰር ኦኬ አንተ በለኝ ካልከኝ እንግዲህ የከበደኝ ነው። ይሄን ያህል ዕውቀት የያዘ ሰው አንተ ማለቱ ከበድ ይላል። ለማንኛውም ፍላጎትን ለማሟላት አንተ ላለው እንዴት አገኘኸው? ኢትዮጵያኖችን ስትአነጋግር ስለ ኢትዮጵያ ያላቸው ፍቅር በዛው አያይዘህ ምንድን ነው? በአሁኑ ጊዜ ሁሉም ከባንዲራው አረንጓዴ ቢጫ ቀይ ጀምሮ ስሙን ሁሉን ምንድን ነው እንደዚህ ተወዳጅ ያደረገው? ከቅርብ ጊዜ ወዲህ በተለይ ኢትዮጵያዊ ነኝ ማለት ትልቅ እንትን ሆኗል። እዚህ ውስጥ የከተተን ምንድን ነው? ብዙ ጊዜ እኔ የማውቀው አደጋ ላይ ሲደርስ ነው። አንድ ሰው ማንነቱ ህልውናው ሲነካ ነው እኔ ነኝ እኔ እንትና ነኝ ብሎ የሚወጣው። የእኛ ህልውና ተነክቶ ነበር።
ምን መሰለ፣ በጎሰኝነት ውስጥ ጎጥ ውስጥ ሰው ብዙ ስለ ሁኔታው ስለከተተ ህዝብን በተለይ ባለፉት 45 አመታት በተማሪ ንቅናቄ የተጀመረ ነገር ነው እና ከዛ ጊዜ ጀምሮ ጎሰኝነት እየተራመደ ስለመጣ ኢትዮጵያዊነት እየደከመ ስለመጣ በዛ ጊዜ ውስጥ ህዝቡ ካለፈ በኋላ አሁን ደግሞ ሲያዩ የሚሻለው የሚበጀው ለሁሉም ሰው ፍቅርና ሰላም ሊያመጣ የሚችለው ኢትዮጵያዊ መሆን ስለሆነ እና ደግሞ እኛ ኢትዮጵያዊ ስለሆንን ሰው ጎሰኝነት ያመጣብን ብዙ ጠንቅ አለ፣ መራራቅ አለ፣ መለያየት አለ፣ ደም መፋሰስ አለ፣ አለመግባባት አለ እና ጥሩ አይደለም እሱ ነገር እና ወደ ኢትዮጵያዊነት ብንመለስ ሁላችንንም የሚያገናኘን አንድ የጋራ ነጥብ ስላለን ኢትዮጵያዊ መሆኑን እንመርጣለን እያለ ነው። በዚህ ምክንያት ነው በደረሰበት በጎሰኝነት ወይም የኢትዮጵያዊነት ተቃራኒ ጎሰኝነት ነው እና በጎሰኝነት ምክንያት በደረሰበት በደል አስከፊ ሁኔታ ተነስቶ ነው እንግዲህ ያኛው ኢትዮጵያዊነት ነው የሚሻለን ለሁላችንም የሚበጀን ብሎ ያለው።
ፕሮፌሰር፣ በተዘዋወሩባቸው የአውሮፓ ከተሞች የኢትዮጵያውያኖችን ኢትዮጵያዊነት የሚለውን ተቀባይነት የእርስዎን ስብሰባ መካፈል ወዘተ እንዴት አገኙት?
ሰው ተጠምቷል ኢትዮጵያዊነትን እና ስሜታዊ የሆነ የሚያለቅስ ሁሉ አለ። እንዴት በዚህ የተከበርን ሆነን እያለ ደግሞ ኢትዮጵያዊነት ሲባል አየህ ዝም ብሎ ባዶ ነገር ሳይሆን የሚያኮሩ ነገሮች አሉ። ኢትዮጵያዊ መሆን 34 ነጥቦች ለጥቅ ያለው በፌስቡክ ላይ ለምን እያንዳንዱ ትውልድ ኢትዮጵያዊ የሆነና ኢትዮጵያዊ ሰው ለምን መኩራት እንዳለበት በኢትዮጵያዊነቱ እና ያንን እነዛን ነገሮች በደንብ ነጥቦች ገልጫቸዋለሁኝ እና ብዙ የሚያኮራን ነገሮችም ጭምር ነው ያለው ኢትዮጵያዊ መሆን። ሌላ ሰው ሌላ አለማት የሌሉት ወይም ብዙ ሰዎች በተለያዩ ሀገራት የሌሏቸው የሚያኮሩ ነገሮች እኛ አለን። የሰው ልጅ መገኛም በመሆናችን የስልጣኔም ምንጭ በመሆናችን ቀድመን በዓለም ላይ በዚህ ሁሉ ምክንያት እና ሌላም የአባቶቻችን እናቶቻችን ባለፉት 5000 ዓመታት የተቀዳጁት ቅድጅት ያ ሁሉ የሚያኮራ ስለሆነ በደማችን ውስጥ ሁሉም ሰው ኢትዮጵያዊ ነኝ ብሎ ይኮራል። ግን ምክንያቱን አያውቅም ነበር። አሁን ግን እኔ ምክንያቶችን 1 2 3 እያልኩ ስለዘረዘርኩ ይህን በሚሰማ ጊዜ ልቡ እየተነካ ብዙ ሰው ወይኔ ይህን የመሰለ ክብር ያለንን ወይ እንደዚህ የዘቀጥነው የወረድነው እና እያለ ስሜቱም ይነካል እና በከፍተኛ ደረጃ ነው ኢትዮጵያዊነትን ሰው እየተቀበለ ያለው። ምክንያቱም ሁሉን ሰው የሚያገናኝ እሱ ነው። አየህ፣ አንድ ኢትዮጵያ የሚባል ሰው ነው ኢትዮጵያን በስሙ ያስጠራው። የዛሬ 4500 ዓመት ነው የኖረው እና የንጉስ የካህን ካህን ትልቅ ሰው ነበረ እና እሱ 10 ልጆች ወልዶ ከዛ ነው ሁላችንም የወጣ ነው። ዘመዳሞች ነን ማለት ነው። በኢትዮጵያ አማካኝነት
አንድ ነን ነው የምትለው ፕሮፌሰር? በነገራችን ላይ ያንተን እንትን ስሰማ ብላቴና የሚሉት አሁን ብላቴና ነው የሚሉት፣ ብላቴናው ቴዲ አፍሮ የሚለውን አይነት ነው። ከዚህ በፊት የነበርነው ወደ ኋላ ቀርተን ይላል፣ ተመልሰን ግን ወደፊት እንሆናለን ይላል። ፕሮፌሰር፣ መቼ ነው ስዊድን የምትመጣው?
ስዊድን የምመጣው እኔ የፊታችን ቅዳሜ ዕለት አርብ እገባለሁ ቅዳሜ ይሄንን ኢትዮጵያዊነት አጣምዳለሁ፣ እናገራለሁ ስለ ኢትዮጵያዊነት እና መጽሐፍም እፈርማለሁ። እናንተም ጋር አልደረሰም መጽሐፌ፣ ትንሽ መጽሐፍ ልክ ያለው ወደ እናንተ ቀድሞ ለመጡት ሰዎች
ትክክል
ይሰጣል፣ ይወስዱታል መጽሐፉን።
ኦኬ።
እና ያው የእናንተንም ከተማ እንደ ሌላው ከተማ ሁሉ በኢትዮጵያዊነት እሳት እናነደዋለን።
አቀጣጥየው ይሄዳለው ነው የምትለው? በኢትዮጵያዊነት እሳት ምን ትጠብቃለህ ከስዊድን ከሚገኙ ኢትዮጵያውያኖች?
ከፍተኛ የኢትዮጵያዊነት ፍቅርና ማንነታቸውን ኢትዮጵያዊነታቸውን በደንብ አጥብቀው ይይዛሉ እና ይህን ኢትዮጵያዊነትን እጃ ክንዶቻቸውን ከፍተው ይቀበሉና ያቅፋሉ ብዬ አምናለሁ። ይሄንን እጠብቃለሁ እና በጣም ብዙ ሰዎች እንደሚመጡ ደግሞ አምናለሁ።
በነገራችን ላይ ስብሰባው የሚደረገው እንደገባን ከሆነ የኢትዮጵያን ባንዲራ በተሰቀለበት የኢትዮጵያኖች ኮሚኒቲ አዳራሽ ውስጥ ነው። በነገራችን ላይ አንድ የመጨረሻ ጥያቄ ልጠይቅህ። በተለይ በአሁኑ ጊዜ ወጣቱ በሀያ በአስራ ዓመት ውስጥ ያለው ኢትዮጵያዊነትን እንዴት ነው እንደ ብርቅ ነገር እንደ እንቁ ነገር እያየ ነው። የወጣቱ ይገርመኛል። እንዴት ታያለህ? በተለይ ወጣቶቹ ህጻናቶቹ ወደ ቤተ ክርስቲያን፣ ወደ መስጊድ፣ ወደ ባህላቸው ቋንቋቸውን መማር በውጭ የሚኖሩት ሳይ አዲስ ሪበርዝ ኦፍ ዘ ኢትዮጵያን ኔሽን የሚል እንትን ያለኝ እኔ። ሶሪ ይቅርታ፣ በእንግሊዝኛ ዝም ብዬ መጣልኝ። እንዴት ታዋለ የወጣቶቹ ዳግም ልደት ትንሣኤ? የስ
ይገርመሃል፣ በፊት የሚጠፉ ይመስለን ነበረ።
በጣም
በቃ ይሄ ትውልድ ይጠፋል ብለን፣ ግን በእነሱ ላይ የበለጠ ሆኗል የኢትዮጵያዊነት ስሜት። ምናልባት በሚኖሩበት አካባቢ ይሄ እነሱ ከሚኖሩበት አካባቢ የተለዩ እንደሆኑ እያዩ ነውና፣ ኢትዮጵያዊነት ደግሞ በተለያየ ቦታ ላይም ሲደነቅ ሲያዩ ራስ ተፈሪ ሙቭመንትም በሌላ ቦታም በመሳሰለው በትምህርት ቤትም አሁን ከሌሎቹ የተለዩ መሆናቸውን ህፃኖቹ ሲያዩ እኛ ኢትዮጵያዊ ነን ብለው የኢትዮጵያን ታሪክ ለማወቅ ጉጉት እያደረባቸው ነው። በጣም ደስ የሚያሳይ ነው፣ ተስፋ የሚሰጥ ነው። ምክንያቱም ተቀባዩ ትውልድ እነሱ ናቸው እና እነሱ ከኢትዮጵያዊነትን ከጠሉ ኢትዮጵያዊነት ገደል ይገባል እና
ትክክል።
ይህን ስታየው ደግሞ ደስ ይላል መተላለፉ ለወጣቱ። ግን የእኛ ፋንታ ነው እነሱ ለምን በኢትዮጵያዊነታቸው መኩራት እንዳለባቸው ማስረዳትና ታሪካቸውንም ማስነበብና መናገር። ያ ከተጨመረበት በጣም ጥሩ ይመጣል።
በጣም ጥሩ፣ እጅግ በጣም ጥሩ። ፕሮፌሰር እንግዲህ ቅዳሜ በኢትዮጵያ ኮሚኒቲ እንደምንገናኝ ባለሙሉ ተስፋ ነን። እስከዛው ድረስ እንግዲህ መልካም አዲስ ዓመት፣ ለመጪው አዲስ ዓመት መልካም ምኞትን እንመኝልሃለን። ምን የምትመኘው ነገር አለ ለአዲስ ዓመት? እስቲ በዚህ ሬዲዮ እንዳጋጣሚ ሆኖ አዲስ ዓመትን ተመኝ።
አዲስ ዓመት በኢትዮጵያ ላይ ሰላም፣ ፍቅርና መረጋጋትና አንድነት በኩልነት ላይ በመከባበር ላይ የተመሰረተ አንድነትና ህብር፣ ፍቅር፣ ሰላም እንዲኖር እመኛለሁ። ያንን እመኛለሁ። ደግሞ እናንተም ባላችሁበት አካባቢ እንደዛው እንዲሆንላችሁ እመኝላችኋለሁ። ከዚህ በፊት ባለፉት 30 ዓመታት በስራዬ የምታውቁኝ በስዊድን ኢትዮጵያውያን፣ አሁን በአካል ለመጀመሪያ ጊዜ ነው ስቶክሆልም ስመጣና ሉንድ ድረስ መጥቻለሁ ለስብሰባ ከብዙ ዓመታት በፊት፣ ግን ስቶክሆልም አልመጣሁም። የመጀመሪያ ስለሆነ እዛ ያላችሁ ኢትዮጵያን ሁሉ ኑና እንጨባበጣለን፣ እንተዋወቃለን፣ ጥሩ ጊዜ ይኖረናል እያምናለን እና መልካሙን ሁሉም በኝላቸዋለሁ። ግን ለአዲሱ ዓመት እኔ እስራኤል ሀገር ሆነው የእስራኤል የኢትዮጵያ ማህበረሰብ የቤተ እስራኤል ጭምር እንግዳ ነኝ። እዛ የክብር እንግዳ ነኝ። መጽሐፍ አሳትም ያለው እዛ ይገርመሃል፣ በአንድ የኢትዮጵያና የአይሁዳውያን ታሪክ የሚል በኢትዮጵያ ውስጥ አሁን ሰኞ ይለቀቃል በየቡክ ስቶር።
ኦኬ።
በእስራኤል ሀገር ደግሞ ተተርጉሟል በዕብራይስጥ።
ኦኬ።
እና እሱ እዛ ሲሄድ በዕብራይስጥ ለህዝብ ይለቀቃል። በቴሌቪዥንም ሬዲዮ ለመቅረብ ፕሮግራም ተይዞልኛል በእስራኤል ስለ ኢትዮጵያና እስራኤላውያን ዝምድናና ታሪክ ለመናገር። ደግሞም ከፓርላማው ሰብሳቢ ጋር አፈ ጉባኤው ትልቅ ሰው ነው፣ የሀገሪቱ ሶስተኛ ሰው ቢሆን እሱም ደብዳቤ ከዚህ በፊት አንብቦ በእንግሊዝኛ የእስራኤልና የኢትዮጵያን ታሪክ አስደናቂ መጽሐፍ ነው፣ በቤተ እስራኤልና በሰፊው እስራኤል ህዝብ ያለውን ክፍተት የሚያሟላ ነው እና ይተርጎም ብሎ ነበር እና እሱንም ለማግኘት ቀጠሮ እየተያዘልኝ ነው። አንዳንድ ባለስልጣናት
በጣም ብዙ እንትን አለብህ ማለት ነው። ኦኬ፣ እንግዲህ ፕሮፌሰር በሰላም ያገናኘን፣ ቅዳሜ እንገናኝ። ጤና ይስጥልኝ።
አሜን። ደህና ሁን።
አሜን።
ያው እንግዲህ አህመድ የፕሮፌሰር መምጣት ተከትሎ ዝግጅቱ ምንድን ነው፣ ምን ይመስላል የሚለውን ደግሞ ቀጠል አድርገን ከአዘጋጆችም ጋር ከዜና ዘወጃ በኋላ በተወሰነ መልኩ ጊዜ ካገኘን የምንመለስበት ጉዳይ ነው የሚሆነው። እንግዲህ አድማጮቻችንም እየደወሉ የተለያየ አስተያየት ጥቆማና መልስም እየሰጡን ያሉት። እንግዲህ ዝግጅታችን ይቀጥላል። አብራችሁን ቀጥሎ መልካም አዲስ ዓመት እንግዲህ ደርሰዋል።
እንኳን ለ2010 ዓመተ ምህረት በሰላም አደረሳችሁ።
አሮጌው ዓመት አልፎ አዲስ ዓመት ሲተካ ወዳጅ ዘመዶን የእንኳን አደረሶት መልእክቶን የሚገልጹበት የጠፉቦትን ወዳጆን ተገናኝተው በአንድ ማዕድ የሚገባበዙበት በጀርባ ወግና ጨዋታ ከሚወዱት ጋር የሚያሳልፉበት ታላቁ የዘመን መለወጫ በዓላችን እነሆ መጣልን።
ዘንድሮም እንደተለመደው በየዓመቱ እንቁጣጣሽ ባለን ምክንያት በማድረግ የኢትዮጵያ ድምጽ ሬዲዮ ለስቶክሆልምና አካባቢው ነዋሪዎች የሚያዘጋጀው ደማቅ በዓል ለእናንተ ለማቅረብ ዝግጅቱን አጠናቆ ኑልን ይያለ ሲጋብዝ በታላቅ ደስታ ነው።
ቅዳሜ ሴፕቴምበር 9 2017 በሃሉንዳ ፎልኬትሁስ የምታከብረው ይህ በዓላችን በብርቅዬ በእኛው ወጣት ልጆቻችን በትሽቆጠቆጠ ባህል ልብሳቸው አምረው አበባዮሽ እየዘፈኑ ሊቀበሏችሁ ዝግጅታቸውን አጠናቀው እየጠበቋችሁ ነው።
እጅ የሚያስቆረጥመው በባለሙያ ተከሽኖ የተዘጋጀው ልዩ ልዩ የባህል ምግባችንም ገበታው ላይ አምሮና ተደርድሮ ይጠብቃችኋል።
የጀበና ቡናም ከቄጤማ ጉዝጓዝ ከእጣን ጋር ታጅቦ ድፎ ዳቦም በመሶቡ ቀርቦ እናንተኑ ይጠብቃል።
ምግቦትን እየተመገቡ መጠጦትን እየተጎነጩ ቡናዎትን እያጣጣሙ ወደ ትውልድ አገሮ በትዝታ እያስገመገቡ የሚወስዱት የባህል ውዝዋዜ ከነሙሉ ቡድኑ ጋር ሊያስደስታችሁ ተዘጋጅቷል።
የተለያዩ እንግዶችም ጋብዘናል።
የተምቦላ ትኬትም በተመጣጣኝ ዋጋ አዘጋጅተናል።
እንግዲህ ከርሶ የሚጠበቀው የምግቢያው ዋጋ ከነሙሉ መስተንግዶ 200 ክሮነር ብቻና ለህፃናቱ ከ12 ዓመት በታች በነፃ እንዲሁም ከ13 እስከ 18 ደግሞ 100 ክሮነር ብቻ ነውና በቅ በሉልን።
የሴፕተምበር 9 2017 የቀዳሚ ቀጠሮአችሁን አሉንዳ ከኛ ጋር አድርጉ።
ሰዓት ከ10:00 ሰዓት እስከ 22
የኢትዮጵያ ድምጽ ሬዲዮ።
ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንቱ በዜናዎች ከተለያዩ ሰማሉ። HR 128 የተሰኘው የውሳኔ ሐሳብ ለአሜሪካ የሕግ ማውሰኛ ምክር ቤት በቅርቡ ሊቀርብ መሆኑ ተነገረ። በአሜሪካ ውጭ ጉዳይ ንዑስ ኮሚቴ ተቀባይነት ያገኘውና በኢትዮጵያ የሰብአዊ መብቶች እንዲከበሩና ሁሉን አቀፍ አስተዳደር እንዲኖር የሚያስችለው HR 128 የተሰኘው የውሳኔ ሐሳብ ለአሜሪካ የሕግ ማውሰኛ ምክር ቤት ሊቀርብ መሆኑ ተነግሯል። ይህ የሕግ ረቂቅ በባለስልጣናት ሀብትና ንብረት እንዲያዝ አሜሪካ ወይም ምዕራብ ሀገራት እንዳይገቡ የሚጠይቅና ባለስልጣናቱ ስራቱ ባላቸው ስልጣንም ሆነ በግላቸው የሚጠየቁበት እንደሆነ ተገልጿል። HR 128 የተሰኘው ውሳኔ ሐሳብ በአሜሪካ ሪፐብሊካን ምክር ቤት አባል በሆኑት በኮንግረስማን ክሪስ ስሚዝ አማካኝነት ቀርቦ ወደ 55 በሚደርሱ የዲሞክራትና ሪፐብሊካን የምክር ቤት አባላት ተቀባይነት እንዳገኘ ተጠቅሷል። ይህ የሕግ ረቂቅ የባለስልጣናትና ሀብትና ንብረት እንዲያዝ አሜሪካ ወይም ምዕራብ ሀገራት እንዳይገቡ የሚጠይቅና ባለስልጣናቱ በስራቱ ባላቸው ስልጣንም ሆነ በግላቸው የሚጠየቁበት እንደሆነም ተገልጿል። አሜሪካ፣ ስዊድንና ካናዳ ዜጎቻቸው ወደ ኢትዮጵያ ከሚያደርጉት ጉዞ እንዲታቀቡ የጉዞ እግድ አውጥተዋል። የስዊድን የውጭ ጉዳይ ሚኒስቴር መስሪያ ቤት ሰሞኑን ባወጣ የጉዞ እቀባ በኢትዮጵያ ያለውን ወቅታዊ ሁኔታ በመገምገም ከዚህ ቀደም አውጥቶት የነበረውን የጉዞ እቀባ አድሶታል። በዚህም መሰረት በኢትዮጵያና በኤርትራ ድንበር አካባቢ፣ በሶማሊያ ክልል፣ በጋምቤላ ክልል እንዲሁም በአብዛኞቹ የኦሮሚያና የአማራ ክልሎች የስዊድናውያን ጉዞ እቀባ እንዲያደርጉ ወይም ከፍተኛ ጥንቃቄ እንዲያደርጉ አሳስቧል። በተያያዘ ዜናም አሜሪካና ካናዳም በተመሳሳይ ዜጎቻቸው ወደ ኢትዮጵያ እንዳይሄዱ ከበድ ያለ ማስጠንቀቂያ ሰጥተዋል። የአሜሪካ ውጭ ጉዳይ ሚኒስቴር እንዳለው የዘፈቀደ እስርና ከፍተኛ አመጽ ሊቀሰቀስ ስለሚችል በሚል ባወጣው መግለጫ በተለይ ወደ ጎንደርና ባህር ዳር የሚደረጉ ጉዞዎች እንዲሰረዙ ሲመክር፣ የኢትዮጵያ መንግስት መሆን ብሎ ኢንተርኔትን በማጥፋት ሰዎችን መረጃ እንዳያገኙ ያደርጋል ሲልም ወቅሷል። ከ1000 በላይ ኢትዮጵያውያንና ኤርትራውያን በጣሊያን ከፖሊስ ጋር መጋጨታቸው ተነግሯል። ከመኖሪያ ህንጻቸው በሌሊት የተፈናቀሉት ከ1000 በላይ ኢትዮጵያውያንና ኤርትራውያን ከፖሊስ ጋር ከፍተኛ ግጭት መፍጠራቸው ተዘግቧል። ባለፈው ቅዳሜ ሌሊት በድንገት ህንጻቸውን በመውረር ከመኖሪያቸው ያስወጣቸው ፖሊስ ሰሞኑን በጊዜያዊነት ካረፉበት ጎዳና ላይ እንዲነሱ ለማድረግ በወሰደው እርምጃ ግጭት ተከስቶ በርካታ ኢትዮጵያውያንና ኤርትራውያን ከፍተኛ ጉዳት እንደደረሰባቸው ለማወቅ ተችሏል። የጣሊያን ፖሊስ እየወሰደ ያለው እርምጃ ዓለም አቀፍ ህግን የጣሰ ነው በሚል ከተለያዩ አካላት ተቃውሞ እየተሰማ ሲሆን፣ በጣሊያን የኢትዮጵያ ኤምባሲ በዜጎች ላይ ለደረሰው አደጋ ምንም ምላሽ አለመስጠቱ ኢትዮጵያውያኑን አስቆጥቷል። ባለፈው ቅዳሜ ፒያሳ ኢንዲፔንደንዛ በተባለ የሮም ጎዳና ላይ በሚገኘው ሮማ ተርሚ ህንጻ የሚኖሩ ኢትዮጵያውያንና ኤርትራውያን ቀን ሌሊት የሚደርስባቸው ምንም ባላሰቡና ባልጠበቁበት ሁኔታ እንዲሁም ቀድሞ የተሰጣቸው ማስጠንቀቂያም ሆነ ምንም ነገር አልነበረም። ድንገት በሌሊት እስከ አፍንጫው የታጠቀ በርካታ የጣሊያን ፖሊስ ከህንጻቸው በመምጣት ሲመጣ ሁሉም እንቅልፍ ላይ እንደነበሩ እማኞች ተናግረዋል። ፖሊስ ድንገተኛ ወረራ አድርጎ ከተኙበት አፈናቅሎ ያፈናቀላቸው ሰዎች ኢትዮጵያን ኤርትራውያኑ ከተፈናቀሉበት ቦታ እንዲያርፉበት የተዘጋጀላቸው መጠለያ የለም። ለአራት አመታት ከኖሩበት ህንጻ በድንገት ባህል ሲፈናቀሉ የገጠማቸው ጎዳና ላይ ማረፍ መሆኑን እማኞቹም ጠቅሰው ተናግረዋል። በኦሮሚያ ክልል የተጀመረው አድማ በአብዛኛው የሀገሪቱ ክፍሎች ከፍተኛ የትራንስፖርት ችግር መፍጠሩ ተገልጿል። በኦሮሚያ ክልል የተጀመረው በቤት ውስጥ የመቀመጥና የስራ ማቆም አድማ በአብዛኛው የሀገሪቱ ክፍሎች ከፍተኛ የትራንስፖርት ችግር እየፈጠረ መሆኑ ተገልጿል። በምዕራብ ኦሮሚያ በበርካታ አካባቢዎች የንግድ እንቅስቃሴ ሙሉ በሙሉ ሲቆም፣ በአዲስ አበባ ዙሪያ ባሉ ከተሞች የንግድም ሆነ የትራንስፖርት እንቅስቃሴ አለመኖሩ ተዘግቧል። በምዕራብ አርሲ ሻሸመኔ እስከ ባሌ ሮቤ ያለው መስመር ከእንቅስቃሴ ውጭ ሲሆን፣ የኦሮሚያ አድማ በአማራ ክልል የትራንስፖርት አገልግሎትም እንዲቋረጥ በማድረግ ማስቻሉ እየተነገረ ነው። በምዕራብና በምስራቅ ሐረርጌ አወዳይ፣ ገለምሶ፣ መይሶ ሰሞኑን በተከታታይ አድማው መመታቱ ተዘግቧል። ወደ ጅጅጋ የሚያመሩ ተሽከርካሪዎች በሙሉ ሲቆሙ፣ የፌዴራል ፖሊሶችን ያሳፈሩ ፓትሮል ተሽከርካሪዎች በቀር በዋና ዋና አቋራጭ መንገዶች ላይ የሚታይ መኪና እንደሌለ ተዘግቧል። በአድማው ምክንያት የጫት ንግድ መቆሙ ሲታወቅ፣ ወደ አጎራባች ሀገራት የሚላከው ጫትም እንደቆሙ መረጃዎች ያሳያሉ። ከፍተኛ ውጭ ምንዛሪ የሚገኝባቸው ጫትና ቡና አቅርቦታቸውን በከፍተኛ ሁኔታ መቀነሱ እንዲሁም የንግድ እንቅስቃሴ በመቀዛቀዙ በኢኮኖሚ ላይ ተጽዕኖ እያሳረፈ መምጣቱን ለማወቅ ተችሏል። አገዛዙ ችግሩን በኃይል ለመፍታት በማሰብ ወጣቶችን ይዞ እያሰረ ሲሆን፣ በአንዳንድ አካባቢዎች ደግሞ የንግድ ድርጅቶች እየታሸጉ ነው ተብሏል። በምስራቅ ሐረርጌ ከፍተኛ ቁጥር ያላቸው ወታደሮች መኪኖችን አጀበው ቢጓዙ መኪኖች ግን ከመሰባበር አላመለጡም። በአወዳይ በአንድ ወታደሮች ታጅቦ የሚሄድ መኪና በድንጋይ ሲመታ ወታደሮች በወሰዱት የአጸፋ እርምጃ አንድ ወጣት በጥይት ተመቶ ሕይወቱ ማለፉ ተዘግቧል። በዚሁ ከተማ ነሐሴ 18 2009 ምሽት ላይ ቅኝት ሲያደርግ የነበረ የፖሊስ መኪና ተገልብጦ ሶስት ፖሊሶች ወዲያውኑ ሕይወታቸው ሲያልፍ፣ ሁለት ፖሊሶች ደግሞ ክፉኛ ቆስለው ሆስፒታል መግባታቸው ተነግሯል። በምዕራብ ኦሮሚያ ክልል በተለይ በአምቦ መስመር የንግድ እንቅስቃሴ ሙሉ በሙሉ መቆሙ ሲነገር፣ የኦሮሚያ ክልል ህዝባዊ ንቅናቄ ማዕበል በመባል የምትጠቀሰው ግንጭም አድማው ተካሂዷል። በወለጋ ነቀምትም በደምቢዶሎና ሌሎች አካባቢዎች ሱቆችና መደብሮች ተዘግተው መዋላቸው ተዘግቧል። የትራንስፖርት አገልግሎት መቋረጡም ሲዘገር፣ ተሽከርካሪዎች በፖሊስ አጀብ በሌሊት ለመጓዝ ሙከራ ሲያደርጉም አደጋ ውስጥ መግባታቸው ተነግሯል። በአዲስ አበባ ዙሪያ ሰበታ፣ ለገጣፎ፣ ቡራዩ፣ ሱሉልታ፣ ሆሎታ ምንም አይነት የንግድ እንቅስቃሴ ሆነ ትራንስፖርት እንቅስቃሴ አለመኖሩም ተዘግቧል። ከመጀመሪያውና ሁለተኛው ቀን ይበልጥ ለሶስተኛና አራተኛ ቀኖች የተጠናከረ አድማ እንቅስቃሴ በአዲስ አበባ ዙሪያ ባሉ ከተሞች እንደታየ መረጃዎች ያመለክታሉ። በምዕራብ አርሲ ሻሸመኔ፣ ዶዶላ፣ አዳባ፣ አሰሳ እስከ ባሌ ሮቤ ያለው መስመር ከእንቅስቃሴ ውጭ ሲሆን፣ በእነዚህ አካባቢዎች በርካታ ሰዎች መታሰራቸው የተነገረ ነው። አድማውን ተቀላቅለዋል በሚል የባጃጅ ታክሲ አሽከርካሪዎች መታሰራቸው የተገለጸ ሲሆን፣ የጅምላ አፈሳም እየተካሄደባቸው አካባቢዎች እንዳሉ ተዘግቧል። መረጃዎች እንደሚገልጹት አፈሳውና ስሩ ህዝቡን እልህ ውስጥ እንዲገባ በማድረጉ ከመጀመሪያዎቹ ቀናት ይልቅ የአድማው እንቅስቃሴ ተጠናክሮ መሄዱ ተዘግቧል። ከዚሁ ከኦሮሚያ ክልሉ አድማ ጋር በተያያዘ ከባህር ዳር፣ ጎንደር፣ ደብረታቦር፣ ዳንግላ፣ ኮሶቨር፣ ቻግኒ፣ ግልገል፣ በለስ፣ ፍኖተ ሰላም፣ ቡሬ፣ ደብረ ማርቆስ፣ ሞጣ፣ ደጀን ወደ አዲስ አበባ የሚሰሩ የህዝብ ማጓጓዣ አውቶቡሶች በአብዛኛው ስራ ማቆማቸው ታውቋል። በሌላ በኩል በአማራ ክልል አጠቃላይ አድማ ለመጥራት ዝግጅት የተደረገ መሆኑን በህቡ የሚንቀሳቀሱ ወጣቶች በበተኑት ወረቀት ላይ አስታውቀዋል። በተናጠል የሚደረገው ትግል በአንድ ላይ እንዲሆን የሚያስችለው ይህ እንቅስቃሴ በቅርቡ ይፋ እንደሚያደርጉትም ተዘግቧል። በመጨረሻም በአቶ ደመቀ መኮንንና በዶክተር ደብረጽዮን መካከል የተጀመረው ጥል ወደ ኃይል እርምጃ መሸጋገሩ ተዘግቧል። በምክትል ጠቅላይ ሚኒስትር እና የባዴን ሊቀመንበር ደመቀ መኮንን እና በህወሀቱ ምክትል ሊቀመንበርና የኮሚኒኬሽንና ኢንፎርሜሽን ቴክኖሎጂ ሚኒስትር ዶክተር ደብረጽዮን ገብረ ሚካኤል ያለው አለመግባባት ወደ ኃይል እርምጃ ማምራቱን በተለይ ከኢሳት የተገኘው ዜና አመልክቷል። ባለፈው ሰኞ ተበረከት ስምኦን፣ አቶ ሽፈራው ሽጉጤና ዶክተር ደብረጽዮን ገብረ ሚካኤል በአቶ ደመቀ መኮንን ቢሮ ተገኝተው በነበረበት ወቅት ዶክተር ደብረጽዮን እኔን አያዘኝም ብለህ ለአቶ ሽፈራው ተናግረሃል፣ እንዴት ትላለህ ብሎ ዶክተር ደብረጽዮን ጥያቄ ሲያቀርብ አቶ ደመቀ አዎ ብያለሁ፣ እኔ እኮ ምክትል ጠቅላይ ሚኒስትር ነኝ፣ መዋቅሩን አታውቅም እንዴ በማለት መልስ ሲሰጠው ጭቅጭቁና ንትርኩ እየጨመረ መምጣቱ፣ በመሀሉ ዶክተር ደብረጽዮን በስሜት ሆኖ ከመቀመጫው ተነስቶ በአቶ ደመቀ ላይ እጁን መሰንዘሩ፣ አቶ ደመቀም ራሱን ለመከላከል መልሶ ለማጥቃት ሲሞክር አቶ በረከትና አቶ ሽፈራው መሀል በመግባት መገላገላቸው ምንጮቹን ጠቅሶ ዘግቧል። አቶ ሽፈራው መሀል ላይ በመግባት መገላገላቸው ምንጮቹ አክለው ገልጸዋል። በዶክተር ደብረጽዮን ድርጊት የተበሳጨው አቶ ደመቀ አሁንም ወደፊትም አንተ አዘኸኝ የምሰራው ስራ የለም አይኖርም በማለት ደጋግሞ የተናገረ ሲሆን እና አቶ በረከት ገላግለው ሁለቱ ባለስልጣናት እንዲለያዩ አድርገዋል። የህወሓትና የባዴን ከፍተኛ አመራሮች ግጭት በህወሓትና በአዴን መካከለኛ አመራሮች መካከለ የሚታየው ልዩነት ወደ ከፍተኛ ባለስልጣናቱም የተሸጋገረ መምጣቱን የሚያመላክት ተደርጎ መወሰዱም ተዘግቧል። ለሰዓቱ የነበረው የሳምንቱ አበይት ዜናዎች እነዚህ ናቸው። ከቀሪ ፕሮግራሞች ጋር መልካም ቆይታ።
የኢትዮጵያ ደራሲ ጸሐፊ ተውኔትና የታሪክ ተመራማሪ ፕሮፌሰር ፍቅሬ ተወልደሳ ወደ ስቶኮልም ሊመጡ ነው።
በቅርቡ ባሳተሙት መጽሐፋቸው ዙሪያ ላይ እንዲሁም የኢትዮጵያን የማንነት ጥያቄ ከማህበረሰቡ ጋር ሊወያዩ ዝግጅታቸውን አጠናቀው ቅዳሜ ሴፕቴምበር 2 ቀን 2017 ዓ.ም ተመረጥ በኢትዮጵያ ኮሚኒቲ ማዕከል ከኛ ጋር ስለሚያሳልፉ ሁላችሁንም ስንጋብዝ በታላቅ ደስታ ነው።
የውይይቱ ርዕሶች
የኢትዮጵያ ብሔሮች የአንድነትና አባት ልጆች ስለመሆናቸው፣
አማራና ኦሮሞ የኩች ዘሮች ስለመሆናቸው፣
የኢትዮጵያ ሰንደቅ ዓላማ ምልክት ለኖ ከተሰጠው የቃል ኪዳኑ ምልክት የመጣ ስለመሆኑ፣
አዳምና ሔዋን የተፈጠሩት ኢትዮጵያ ውስጥ ስለመሆኑ፣
ኖህ መርከቡን ያሳረፈው አራራት ተራራ ላይ ስለመሆኑ፣
ስለ ኢትዮጵያና ስለ አበሻ የትርጉም ልዩነት፣
በተጨማሪም እርሶ ለሚያቀርቧቸው ተያያዥ ጥያቄዎች ከፕሮፌሰሩ ምላሽን ያገኛሉ።
በለቱ የስነ ጽሑፍ ዝግጅትም ይኖረናል።
ቦታው በቦርበሪ ፕላን 58 ቦርበሪ ሲሆን
ቀን ሴፕቴምበር 2017 ዓመተ ምህረት ነው።
ሰዓት ከ15 ሰዓት እስከ 21 ሰዓት።
የመግቢያ ዋጋ በነጻ።
የኢትዮጵያ ማህበረሰብ ስዊድን
ለቲያትር አፍቃሪዎች
የሰገደላት ውበቱን ያችን የቃል መስቀል ሞቶ ከደማት ቴዎድሮስ በሙዚቃ ይዋላለና
በጌትነት እንየው ተደርሶና በጣይቱ የቲያትር ማዕከል ተቀናብሮ የተተወነውና በአሜሪካንና በካናዳ በተለያዩ ከተሞች ከፍተኛ አድናቆትን ያተረፈው የቴዎድሮስ ራእይ የተሰኘው ቲያትር በቅርቡ በአውሮፓ የተለያዩ ከተሞች የሚታይ ሲሆን እነሆ በስቶክሆልም ከተማ በኦክቶበር 1 2017 ዓ.ም ከቀኑ 14 ሰዓት ጀምሮ በሃሎንዳ ፎልኬትዩስ አዳራሽ የቴዎድሮስ ራይ ትዕይንት የሚቀርብ መሆኑን ስንገልጽ በታላቅ ደስታ ነው። በዚህ ትዕይንት ላይ ዓለም ፀሐይ ወዳጆን ጨምሮ የተለያዩ ታላላቅ አርቲስቶች ከአሜሪካና ከኢትዮጵያ ይገኙበታል። እንዳያመልጦ በዚህ ዝግጅት ላይ ቴዎድሮስን በእውኖ የሚያዩት እንደሚመስሉ አትጠራጠሩ። ስለዚህ ከቤተሰቡ ጋር በመሆን የቴዎድሮስ ራእይን ይመልከቱ። እሁድ ኦክቶበር 1 2017 ዓመተ ምህረት ሰዓት ከ14 ሰዓት ጀምሮ ቦታ ሃሎንዳ ፎልኬት ፊዩስ። የቴዎድሮስ ራእይ
ለመላው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች በሙሉ እሁድ ነሐሴ 28 2009 ወይም ሰብተምበር 3 2017 የታላቁ ኢትዮጵያዊ ሐዲስ ሐዋርያ አቡነ ተክለ ሃይማኖት ዓመታዊ ክብረ በዓል ነው። በዚህ ዕለት በብፁዕ አቡነ ኤልያስ ሊቀ ጳጳስ ተወክለው በሚላኩ ካህናት አባቶችና ሊቃውንት ቤተክርስቲያን ሰባኪያነ ወንጌል መዘምራን መላው ህዝበ ክርስቲያን በተገኙበት የጻድቁ አባታችን የአቡነ ተክለ ሃይማኖትን በዓል እናከብራለን። ስለዚህ የመላው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች በሙሉ ከታላቁ ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት በረከትና ረድኤት እንድንሳተፍ ማለት የሶሎንቱና ደብረ ቅዱሳን ቅድስት ማርያም ወአቡነ ተክለ ሃይማኖት ቤተክርስቲያን ምእመናን በሙሉ የበረከቱ ተሳታፊ እንዲሆኑ ቤተክርስቲያኑ በታላቅ መንፈሳዊ ትህትና አክብራ ጠርታለች። የሶሎንቱና ደብረ ቅዱሳን ቅድስት ማርያም ወአቡነ ተክለ ሃይማኖት ቤተክርስቲያን አስተዳደር ሰበካ ጉባኤ ጽሕፈት ቤት አድራሻ ሶሎንቱና ቪገን 19 ወይም ሲልቨር ዳርስ ካፔል ሶሎንቱና።
ዘመን ከዘመን አውዳመቱ አውዳመቱ በትለዋወጠ ቁጥር ወናው ተቆልቶ ጠላውም ቀርቦ አጁ ዳቦ ተቆራርሶ እሰይ እናቴ እንኳን አደረሳችሁ አረግቡ
Oh, my God.
አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አንድ እንግዳ ይዘን እንቀርባለን ብለን ነበር። አሁን እንግዳችን ከኢትዮጵያ በቀጥታ ከኛ ጋር ናቸው። እንግዲህ ከፈጣሪ ጋር ይሄም ስልክ ይሰራል ብለን ተስፋ እናደርጋለን። ጤና ይስጥልኝ ዶክተር ዳኛቸው።
ሰላም ብያለሁ፣ እንዴት ናችሁ?
በጣም ደህና ነን፣ እናመሰግናለን። የስልክ ችግር እንዳለ ስለምናውቅ ቶሎ ቶሎ ጥያቄያችንን እንወረውርና ሶስቱንም ጥያቄዎች በአንድ ላይ ወሩረን በሶስቱም ላይ በየተራ መልስ እንዲሰጡን እንጠይቆታለን። በዚህ አጋጣሚ እንኳን አደረሰው ለመጪው የኢትዮጵያኖች አዲስ አመት እንላለን። እርሶም በመጨረሻው ላይ እንኳን አደረሳችሁ ማለት ይችላሉ። አሁን ጥያቄዎቼ ለወሩርና ሶስቱንም እርሶ በሚችሉት መጠን ሶስቱንም ይመልሱልን። አንደኛ፣ ባለፈው ሳምንት ገደማ ይመስለኛል እርሶም ነበሩ መስለኝ የሚኒሊክን አመት አክብራቸዋል በትውልድ ቦታቸው ሄደው፣ ስለሱ አጠራ አርገው ቢነግሩን። ሁለተኛ ጥያቄ፣ ሰሞኑን የተደረገውን የኢትዮጵያ መንግስት ያደረገውን የአምባሳደሮች ሹምሽር በተመለከተ እንዴት ያዩታል? ሶስተኛው ጥያቄ ደግሞ ሰሞኑን የሚካሄደው ኢትዮጵያ ውስጥ የጸጥታ ችግር በስዊድን መንግስትም እንዳለ ይነገራል፣ በሚዲያ ህዝባቸውን አስጠንቅቀዋል። በኦሮሚያ አካባቢ ያለው ውጥረት ምን ይመስላል? እነዚህን ሶስቱን አጠር አጠር እያደረጉ ይግለጹልን። አመሰግናለሁ ጌታዬ።
በጣም ጥሩ እድል ስለሰጠኝ በጣም አመሰግናለሁ። መጀመሪያ ስለ አጼ ሚኒሊክ እንጀምር። ያለፈው ስድስት ወር ይመስለኛል የአድዋ በዓል በሚከበርበት ጊዜ የአጼ ሚኒሊክና የኢትዮጵያዊቱ ስም እንዳይነሳ ተደርጎ ነበር የተደረገው እና ይሄ በጣም የቆረቆራቸው ወጣቶች ይህንን አዘጋጅተው ነው የጋበዙኝ። ተያይዘን አንጎሎላ እንሄድ ነው። እዛም አበባ አስቀመጥን፣ የተወሰኑ ንግግሮችም ተደርገዋል። ዋናው በእኔ በኩል ለወጣቱ ልነግር የፈለግኩት ምን ነበር፣ ታሪክን የማያስታውስ ህዝብ ለመገዛት ይመቻል ነው መልዕክቱ። ይሄ ነው ታሪካችንን ማስታወስ አለብን። እኚህ ሰው ትልቅ ድል ለኢትዮጵያ ሆነ ለአፍሪካ ያጎናጸፉ ሰው እንደዚሁ ዝም ብለን ማስታወስ አለብን። ካላስታወስን ለመገዛት እንመቻለን ብለን አንዳንድ የሰሩትን ገድሎች ተነጋግረን እዛ ውለን ዘምረን ጸሎት አድርገን የተለያየ ነው። ይኸው ነው፣ በዚህ ነው እና ባለፈው ጊዜ አድዋ መንግስት በሚያከብርበት ጊዜ ያው እንትኑ ፕላኑ የታወቀ ነበር። የአድዋ ውስጥ ዩኒቨርሲቲያቸውን ለማግኘት ነው፣ ሌላ ነገር የለውም። እና ሹመኞቹ ንግግር በሚያደርጉበት ጊዜ አንድ ጊዜ እንኳን አጼ ምኒልክ ወይ እቴጌ ጣይቱ የሚል ስም ስላልተነሳ እኛ በበኩላችን ደግሞ ይሄ ትክክል አይደለም ከሚል መንፈስ በተለይ የአድዋ ጉዞን የሚያዘጋጁት እነ ያሬድ ሹመቴ እንዳ ግሩፕ እነኝ ጋር ሆነን ጥሩ ጊዜ አሳልፈን ታሪክ ስበርስ ተማምረን ደስ ብሎን ተመልሰናል አሉ። ይሄ ነው የአድዋው ጉዳይ። ስለ አምባሳደሮቹ ሹመት በጣም ጥሩ ጥያቄ ነው። በተለይ እኔን የሚመለከተኝ ከዩኒቨርሲቲ የተሾሙት ናቸው ሁለቱ ማለት ነው፣ ፕሬዚዳንቱና የቦርዱ አባል አቶ ካሳ ተክለብርሃን። አዎ፣ የሚገርም ነገር ነው። ይኸው በአዲስ አበባ ዩኒቨርሲቲ ከአንድ ቢሊዮን ብር በላይ ኢሬጉላሪቲ ተገኝቷል፣ የገንዘብ ጉድለት ተገኝቷል ተብሎ አንድ የውጭ ኩባንያ ዩኒቨርሲቲው ራሱ ኮንትራት ወስዶ ምርመራ ላይ ነው ያለ። ዩኒቨርሲቲው በምርመራ ላይ ባለበት ጊዜ ዋነኛውን ተጠርጣሪ ከህግ መዳፍ ለማሸሽ ሁለቱም በተለይ በአምባሳደር ስም እንዲሸሹ ተደርገዋል። ይሄ መሸሽ የሚገርም በቃ ከፍትህ እና ከርድ ከሁሉም የሚገርም ደረጃ ሀገሪቱ የደረሰችበትን የሚያሳይ ነው። ምርመራ እየተካሄደ ተሾመዋል ብሎ ሾሞ በሹመት ስር ከህግ መዳፍ ለማሸሽ ባለችው እንኳን ህዝቡ ይሄ መቼም ትልቅ የህዝብ ንቀት ነው። ይህ ነገር አሉ እና ብዙዎቻችን አናዶናል። እንትኑ ያው የምርመራው እንደቀጠለ ነው። ምን ያደርጋል? በሜን ካልፕች ዋና ተጠያቂዎቹ ሊሆኑ ይችላሉ የተባሉትን ሰዎች አንድኛውን አሜሪካን ሀገር፣ አንድኛውን ወደ ኢንዶኔሽያ ተሾመዋል እልሃለሁ። ይሄ ነው ፍርችና ጨዋታ ይላል ጥላሁን ገሰሰ አንድ ዘፈን አለችው። እንደዚህ ያለ ጨዋታ ነው ያለው። ይህም በቅርብ ስለማውቀው ጉዳይ ነው መዋራ ስለ አምባሳደሮቹ እና አምባሳደር ሺህ ዝም ብሎ በቃ እንደዚህ አይነት ሰዎች የሚሰባሰቡበት ሆኗል። የሚገርም ገደብ አገሪቱ ከአቅሟ በላይ ነው የተዘረፈችው እና ቀልዳሉ አምባሳደር እየተባባሉ እና ይሄ ነው ያለው። ምንም ያለ ፍርሃት ነው የምነግርህ፣ ተገቢ ስራ አይደለም። ምርመራ እየተካሄደ ተሹሟል ብሎ በቴሌቪዥን እና በሬዲዮ ትናሉ ሰዎች በሹመት ስም የማሸሽ ስራ ነው እየተካሄደ ያለው እና እዚህ ላይ ያለውን ታድሶ ኦር የህግ የበላይነት የሚባለውን ነገር በሙሉ ሴሮ የሚቀጥ ስራ እየተሰራ ነው ያለው ልሃል። ሶስተኛው የኦሮሞ ጉዳይ እዛ ከበፊቱ የቀጠለው ነው። ኦሮሞ ህዝብ መንቀሳቀስ ጀምሯል፣ መጠየቅ ጀምሯል። በቃ እና ካለፈው ጊዜም ገና ሴትል በማድረግበት ጊዜ እንደነ ዶክተር መራራ ጉዲናን የመሰሉ ሰዎች የህግ እያሰሩ ወህኒ ቤት ወረወሯቸው። እግዚአብሔር ያሳይ። ሌሎቹም ይኸው በቃ ምንም አይነት እንትን አላገኝም ህዝቡ እና የህዝቡ እንቅስቃሴ ነው። ህዝብ ተነሳ፣ ምንም ወዲያና ወዲህ የለም። ከዛኛው የቀጠለ ነው። በክብር በኩልም ክብር በጣም ጫና በዛብን ነው ያለው ሰው። እኔ ልንገር፣ ክብሩ ጫና በዛብን ሰው። በሌላ በኩል ደግሞ ክብር እየከፈለ አንድ ሰው አንድ ሚኒስትር የስምንትና የአስር ሚሊዮን ብር መኪና ይነዳል። ግብር ክፈሉ እንጂ የግብሩ የገንዘብ ምን ላይ እንደሚውል የመጠየቅ ዜጎች መብት የለም። ገባ? ምን ሙስናው ጣራ ናይጄሪያን አልፏል። እና ግን እየዞሩ ከትንንሽ ሱቅ ያለ ከበቆሎ የሚሸጥ እስከ ቂጣ እስከሚሸጥ ድረስ ይህን ያህል ጥለንብሃል ነው። ልክ ድሮ ጠላት ጥለንብሃል እንደሚባለው እኮ ራሱ ጠቅላይ ሚኒስትሩ ወጥቶ 30% የተደረገውን ግምት አናምንበትም ይላል። አንደኛ ይወጣና 90% አሻሽለን እኔ የሚል የተበታተነ ድምፅ የሚያዋራ መንግስት ነው። ይህ እንጂ የማብቂያ ምልክትም እንደሆነ ይረዳሉ። እንግዲህ አዲስ አበባ ሁኝ ይህን ለማውራት ትንሽ ያስቸግረኝ ይችላል እና በአንድ ድምፅ እንኳን አይደለም እየተወራ ያለው። በአንድ በኩል 30% የግብርናው እንትኑ ልክ አይደለም፣ እኔም አላምንበትም አለ ወጥቶ ትላንትና ወዲያ ሰውዬ። እና ይህ የሚል ሁ ኢዝ ኢን ቻርጅ ኦፍ ዲስ ካንትሪ በጣም አስቸጋሪ ሁኔታ ላይ ነው ያለው እና ቀጥላል የህዝብ እንቅስቃሴ ምን ታደርጋለህ? እዚህ ላይ ነው እንግዲህ ያለኝ አደራ ለመናገር ማለት ነው።
በጣም አመሰግናለሁ ዶክተር ዳኛቸው። ቀጣይ ሁለት ጥያቄዎች ላቅርብና እንለያይ። ወጣቶች አዘጋጅተው የአጼ ምኒልክ ትውልድ ቦታ ሄድን አሉኝ። እነዚህ ወጣቶች ምን አይነት ወጣቶች ናቸው? ሌላው ደግሞ የሙስና ነገርን ካነሱ አይቀር የደረሰ የሙስናው መንግስት ሙስና እየታገልኩ ነው የሚለው እነ ዋና ዋናዎቹን እባብ ምንድን ነው የሚለው ምንድን ነው ግማቱ ከጭንቅላቱ የሚሉት አለ እና ዋና ዋናዎቹ ሳይነኩ የሚሉም ታዛቢዎች አሉ። ትንንሾቹን መያዙ ምንድን ነው ጥቅሙ? ለመሆኑ የት ደረሰ? የአንድ ሳምንት ሆይ ሆይታ ነው ወይስ ቀጣይ ነው? ከስር ከመሰረቱ ዋናዎቹን ሌቦች የሚይዝ ነው አይደለም?
እሱ መቼስ ወደፊት እናያለን። ይኸው ይሄን በራሱ ቢሆን ኮሪንደር 54 እና 55 ሰዎች ታስረው ወደ 4.8 ቢሊዮን ብር ዘርፈዋል ተብሎ ሲባል እግዚአብሔር ያሳየ ይታቻሉ። እንግዲህ ላይ ያሉትንማ ለራሴ ኢማጂኔሽን ልቶ 54 ሰው አስረው 4.8 ቢሊዮን ብር በላይ እነኚህ ሰዎች ዘርፈዋል ተብሎ ቀረቡ። እንግዲህ ሌሎቹን እንግዲህ ገምተዋል እና ይሄ ነው ያንን እኔ ቴንሽን ውዝን ሆ የረዥሙ አካባቢ ከላይ አካባቢ ቴንሽን በመጣ ቁጥር እንጂ እንዲህ ያለ ነገር አልፎ አልፎ እናያለን እንጂ በደንብ የሆነ ሲስተሚክ የሆነ የተጠና የሙስና እንቅስቃሴ እኔ ዛሬ አመጽፍ ያለው ሙስናን አጠንክረው ቢታገሉትም ይሄዳሉ፣ ሙስናን ቢተውትም ይሄዳሉ ብዬ ከጣፍኩ ይቻለሁ። አዙሪት ውስጥ ተገብቷል። ግድ የለም ስለሱ ምክንያቱም የፖለቲካና የህግ አይነቸውት ኦልሬዲ ስርዓቱ አውጥቷል፣ ሀዋስ አውጥቷል። ያን ከወጣ በኋላ ራስ ከሌን ካሰርከው እኮ ጎንደር ይሸፍታል፣ ደጃዝማች ከሌን ካሸርከው እኮ ከላይ ገዛም የሚባለው የድሮ የፊውዳል ስርዓት ውስጥ እኮ በሌላ መልኩ ገብተናል። የማይነኩ ወዞች አሉበት። ስለዚህ ከታች ያለው እንዲሁ ለእንትን ደጃዝማች የከበደ ናቸው። አንዴ ምን ብለው ነበረ? ውሻ እኮ ፊንጫጭ አጥንት ወረወረ፣ አጥንት ነው የተወረወረልን፣ ሌላ ነገር እኮ አለ ደሱ ብሎ ነበር አሉ አንድ ጊዜ። ከቤተ ሰማ ትልቁ የፖለቲካ ሰው እና ይሄ ነው። ሌላው ስላሴ ምንይዚ አንጎሎላ ነው ነው አጥር ግቢ ያለ የተወለዱበት ቦታ ላይ ትንሽ በብረት ታጥሯል። አሁን በቅርብ እዛ ሄድን ወያየን። እነኚህ ወጣቶች ግን በየአመቱ እንደ ያሬድ ሹመቴ በየአመቱ የአድዋ ጉዞ ብለው 1000 ምናምን ኪሎ ሜትሩን በእግራቸው ይሄዳሉ አዲስ አበባ አድዋ ድረስ ማለት ነው። እና ያ ግሩፕ ነው ኢትስ ኤ ቬሪ ዳይናሚክ ግሩፕ እና የተለያየ ሚክስ አለው እና በጣም ናሽናሊስት ናቸው እና የብሔራዊ ስሜታቸው ጠንካራ የሆነ የሀገር ማፍቀር እንትናቸው ጠንካራ የሆነ ያ ግሩፕ ነው ይህንንም ኦርጋናይዝ ያደረገው። አርብ የሚያደርገው እሑድ የሚያደርገው እነሱ ናቸው ተባብረው ሌሎችም አሉበት። እና ወጣቱ በሚቀጥለው ግን የሀገሬው ሰው ደግሞ እንጠብቃቸዋለን ብሎ በትልቁ ነው ሰለሱን ይደለም ሰፊ ይደረገ ይቀጥላል። እና ይሄ ነው ልሃል
ዶክተር ዳኛቸው እጅግ በጣም እያመሰገንኩት። እንግዲህ ለአድማጮቻችን በአለም ዙሪያ ያሉ ኢትዮጵያውያኖች ወገኖቾ አዲስ አመትን በተመለከተ የሚያስተላልፉት መልእክት ካለ ይቀጥሉ።
ወል አዲስ አመታችን እየደረሰ ነው። እኛም እና ሁላችሁም ኢትዮጵያውያን ባላችሁበት መልካም አዲስ ብዬ ባርኔጣን አውልቻለሁ ካለሁበት አዲስ አበባ ይሄ ነው ያለው።
ዶክተር ዳኛቸው እኛም ከተቀመጥንበት ብድግ ብለን ባርኔጣችንን አሙልቀን ለአዲስ አመት ሁሉ ነገር መልካሙን ያጋጥሞ። ጤና ይስጥልኝ።
እናንተም ደጋግማችሁ ስለጠየቃችሁኝ አመሰግናለሁ። አመስግናለሁ።
እኛም እናመሰግናለን። ጤና ይስጥልኝ። ቻው።
እንግዲህ አድማጮቻችን ከአቶ ዳኛቸው ጋር የነበረን አጠር ያለች ዶክተር ዳኛቸው ጋር የነበረችና አጠር ያለች ቆይታ ጨርሰን ተመልሰን መተናል። መግቢያችን ላይ ከዜና ወጃ በፊት እንግዲህ የፕሮፌሰር ፍቅሬ ቶሎሳን በተመለከተ አጠር ያለች ውይይት እናረከሳቸው ጋር እዚህም ተመልሰን ካዘጋጆቹ ጋር ምን ተዘጋጅቷል ምን እንጠብቅ የሚለውን ነገር አጠር አድርገን እንወያያለን ባልነው መሰረት እንግዳችንን የኢትዮጵያ ኮሚኒቲ ሰብሳቢ የሆኑትን አቶ አበራ ዳሙን እንግዲህ አየር ላይ ገብቷልኛ ጋር ጤና ይስጥልኝ አቶ አበራ።
ጤና ይስጥልኝ ኢትዮጵያ ድምጽ ሬዲዮ
አይ እንደምን አሉ? ጥሪያችን አክብሮ ስለመጡ እናመሰግናለን። ምንድነው የተዘጋጀው? እንግዲህ ከፕሮፌሰር ፍቅሬ ቶሎሳ ጋር የተወሰነ ስለ ሁኔታው ለመወያየት ሞክረን ነበረ። በለንደንም የነበረውን ትላንትና አይተናልና ኢትዮጵያ ኮሚኒቲ ምንድነው ለማህበረሰቡ ያዘጋጀው ሚለውን አጠር አድርገው እንዲያሰሙልን ነበረ።
አመሰግናለሁ መብራቱ። እኛ በኢትዮጵያ ኮሚኒቲ አዘጋጆቹ እነ ወለላዬ ናቸው በዋናነት ይሄን ደንብ እንትን እንዲያዝ ኮሚኒቲው። በዚህ አጋጣሚ እንደዚህ አይነት እንግዳ ሲቀበል ለመጀመሪያ ጊዜ እንግዲህ ፕሮፌሰር ፍቅሬ ቶሎሳ ነው የሚሆነው እና ደስተኛ ነን እኛ እንዲህ አይነት ውይይቶች እንዲህ አይነት ታሪክ ቀመስ የሆኑ ምሁራኖች እየመጡ ለማህበረሰባችን እንዴው ማብራሪያ እንዲሰጡና ከማህበረሰቡ የሚነሱ ጥያቄዎች ካሉ መልስ እንዲሰጡ ዋናው አላማው የኮሚኒቲው ይሄ ነው እና ሁላችሁም እንደምታውቁት አገልግሎት መስጠት ጀምሯል ኮሚኒቲያችን። ለደስታም ለሀዘንም ማህበረሰቡ እየተገለገለበት ነው ያለውና አንዱ ልንሰራቸው ይገባል ከምንላቸው ነገሮች አንዱ እንደዚህ ኢትዮጵያ ምሁራንን እየጋበዙ ያመጡ የተለያዩ ጥያቄዎችን ውይይቶችን ያነሱ ስለ ሀገር በተለይ እዚህ አካባቢ ተወልደው ያደጉ ወይም በህፃነታቸው የመጡ በተወሰነ ደረጃም ደግሞ ከሀገር ቤት ራቅ ብሎ ለቆዩ ሰዎች ስለ ሀገራቸው ታሪክ እንደው የኋላ ታሪካችን ምንድን ነው አሁን ያለንበት ወደፊትስ ከዚህ ተነስተን ወዴት እንሄዳለን የሚለውን ለማወቅ በጣም አስፈላጊ ነገር ነው እና ኮሚኒቲው ይህን የፕሮፌሰር ፍቅሬ ቶሎሳን መምጣት ሲሰማ በደስታ ነው የተቀበለው። መግቢያ በነፃ ነው። መጽሐፍ ጽፏል። መጽሐፉን ያስመርቃል። በመጽሐፉ ዙሪያ የሚነሱ የተለያዩ ጥያቄዎች ካሉ ለነዛ ጥያቄዎች መልስ ይሰጣል። ከአዘጋጆቹ ከነ ወለላዬ የተሰጠን መረጃ ይሄ ነው እና በዋናነት ኮሚኒቲው ምንድን ነው እዚህ ላይ ሊያስተላልፍ የሚፈልገው መልእክት አገልግሎት ጀምረናል እና ሁሉም ኢትዮጵያውያን ይህን እናንተ ሬዲዮ በጣም ተደማጭ እንደሆነ አውቃለሁ። የትም ቦታ ላይ ይህን ሆነው ይህን የሚሰሙ በእኛ ኮሚኒቲ አዳራሿን በነፃ መጠቀም ይቻላል። ነፃ አገልግሎት ነው የምንሰጠው ያለ ነው። ዋናው ሐሳቡና ትምህርቱ ነው ቅድሚያ የምንሰጠውና እንደው በዚህ አጋጣሚ ይሄንን መግለጽ እወዳለሁ። እንደው በዚህ አጋጣሚ ከተፈቀደልኝ እንደው ስለ ፕሮፌሰር ፍቅሬም ትንሽ ነገር ልችላለሁ ምናልባት ከተፈቀደና ያየር ጊዜ ካለ
ይቀጥሉ። ባጠር አድርገው የተወሰነ ይንገሩን። በዛውም በቀጣይነት ኮሚኒቲው ያሰባቸው ሌሎች ነገሮችም ካሉ አጠር አድርገው ይንገሩን።
አመሰግናለሁ። አዎ በቀጣይነት ኮሚኒቲው እንዳልኩ መስከረም 30 ጠቅላላ ጉባኤ እንጠራለን። እንደው በዚህቹ አጋጣሚ በዛለት ሁሉም ኢትዮጵያዊ መጥቶ እንዲሳተፍ ኖቬምበር 25 ደግሞ የኢትዮጵያ ቀን በሰፊው የማክበር እቅድ አለን። በዛውም ይሄንን በየለለፍ ከዛ ምናልባት እኔ እንደው ስለ ፕሮፌሰር ፍቅሬ ቶሎሳ ብዙ ጊዜ ጻፋቸውንም አንዳንድ እንትኖችንም እከታተላለሁ እና በጣም የአንድነት የፍቅር ሰው ነው። በጣም የሚተጋ ደፋር የሆነ ሰው ነው። ብዙ ሰው የማይደፍራቸውን ሐሳቦች እሱ ይደፍራል፣ ይከራከራል። ስለ ሀገሩ በጣም ታታሪ የሆነ ሰው ነው እና እንዲህ አይነቱን ሰው እንደው መጥቶ ጥያቄም ካለ ጥያቄ መጠየቅ፣ የሚያበረታታም ካለ ማበረታታት፣ ምናልባትም ደግሞ እንደው በጥናትና ምርምሩም ላይ ጥያቄ ውስጥ የሚያስገቡ ነገሮች ካሉ እነዛን እያነሱ መወያየት ይቻላል። በርቀት ሆኖ ዝም ብሎ የተወሰኑ የማይስማሙ ግለሰቦች ወይም ተመራማሪዎች የሚሉትን ይዞ ከመፈረጅ ይልቅ በአካል ተገኝቶ የጻፋቸውንም በማንበብ ሰውየውንም ራሱንም በአካል በመጠየቅ ብዙ መማርና ማስተማር ይቻላል እና እኔ ፕሮፌሰር ፍቅሬ ቶሎሳን በድፍረቱ የኢትዮጵያን ታሪክ ወደኋላ ሄዶ በመመርመር በማጥናት አሁን ላለው ትውልድ ሊያስተምር የሚያደርገው ጥረት እጅግ በጣም የሚያበረታታ ነው። ያ ማለት በማንኛውም ጥናት የራሱ ድክመት ይኖረዋል። ያንን ደግሞ ቀረብ ብሎ በመነጋገር መተርፈም ይቻላል የሚል እምነት ስላለኝ ነው።
አቶ አበረ እንግዲህ የፕሮፌሰር ፍቅሬን ከተመቻቸልን ሁኔታውም እንግዲህ በአካልም እዚህም ስቱዲዮችን አምጥተን ለእንት ለማለት እንሞክራለን አብሮን ከማህበረሰብ ጋር እንዲገናኙ በድጋሚ በሬዲዮአችን ለማግኘት እንሞክራለን። ለማንኛውም እርሶ ፈቃደኛ ሆነው ለጥያቄዎቻችን መልስ ለመስጠት ወደ ስቱዲዮአችን ብቅ ስላሉ በጣም ነው እናመሰግነው። ለዛሬ ንሰባበት በቀጣይ ደግሞ እንገናኛለን።
አመሰግናለሁ።
በጣም እግዚአብሔር ይስጥልኝ። መልካም ቀን።
ሰላም ጤና ይስጥልን። ሰላም ጤና ይስጥልን።
ዛሬ በእሁድ ጨዋታ ፕሮግራም ይዘንላችሁ የቀረብነው የዛሬ 42 ዓመት በ1975 ዓመተ ምህረት አንድ ህንዳዊ አንድ ሱዲናዊትን ሴት አፍቅሮ ከህንድ እስከ ሱዲን ድረስ ከአውሮፓ ድረስ በሳይክል የመጣበትን ታሪክ የታሪክን አሁን በመጽሐፍ መልክ ታትሞ በተለያዩ በነ ፎክስ ኒውስ በቢቢሲ በተለያዩ እስከ ጀርመን ስካሉ ሚዲያዎች ድረስ መነጋገሪያ ስለሆነ የምንኖረውም ሱዲን ስለሆነ የታሪክ ሱዲንን ስለሚመለከት እና ደግሞ የዛሬ 42 ዓመት ስደትና ሀገራቶች ምን አይነት ገጽታ እንደነበራቸው በመጠኑ ስለሚጠቁም ነው። ይህ ታሪክ The Amazing Story of the Man Who Cycled from India to Europe for Love በሚል በመጽሐፍ መልክ ተጠርዞም ለሽያጭ የቀረበ ነው። ከዚች ታሪክ ላይ ቀንጭ በለዛሬ ይዘንላችሁ እንቀርባለን። ከፕሮግራሞቻችን ጋር እንደተለመደው አብራችሁን ቆዩም ዘና እንደምትሉም ተስፋለን። ከአውሮፓ በሳይክል ለፍቅር ግሩም ተበጀ። በአስር ደቂቃ ውስጥ የማንንም መልክ ምርጥ አድርጌ ስላለሁ የሚለው የህንዳዊ ሳሊ ፒክ ማናንዲያ በአካባቢው ዝነኛ ነበር። አንዳንድ የኒው ዴልሂ ጋዜጦችም ታሪኩን ይዘወጥተዋል። ጊዜው እንደ ጎረጎረሳውያን አቆጣጠር በ1975 ዓመተ ምህረት ነበር። የዛሬው 42 ዓመት የገደማ መሆኑ ቦታው በህንድ ኒው ዴልሂ የኮናውንት አካባቢ። ከጓደኞቿ ጋር በመኪና ከሱዲን ተነስታ በ22 ቀናት ጉዞ ህንድ የደረሰችው ቻርሎቴ ቮን ሼዲቪን ወጣቱ ሳሊ ዘንድ ሄደችው ግንኑ ዝናውን ሰምታ ነበር። መስሏን ስሎ ሲያሳያት ግን ደስተኛ አልነበረች። በቀጣዩ ቀን ተመልሳ መጣች። ይህኛውንም ስዕል አላረካትም። በስዕሎቹ እንዳረካች ስትነግረው እኔንም ባያስደስትሽ አይገርመኝም ይላት። እንዴት ፒኪ ማናንዲያ ሳይሽ ከአመታት በፊት እናት የነገረችኝ የነበረውን ትንቢት ታወሰኝ አላት። ምን አይነት ትንቢት ብላ ጠየቀች። ማሃናንዲያ በህንድ ማህበረሰብ ውስጥ የመጨረሻ ዝቅተኛ ተብሎ የሚቆጠረው የዳሊት ማህበረሰብ አባል ነው። በዚህም ሳቢያ በተለይ ልጅ ሳለ ከከፍተኛው ማህበረሰብ አባላት ልጆች የሚሰነዘርበትን ስድብና ንቀት ማስተናገድ የቀን ተቀን ፈተናው ነበር። አንድ ቀን ብላቴናው መሐንዲያ በልጆቹ ስድብ አንገቱን እንደደፋ ቤቱ ሲገባ እናቱ እሱን አስመልክቶ አንድ ኮከብ ቆጣሪ የተናገረውን ትንቢት ይነግሩታል። ወደፊት አንዲት ከሩቅ አገር የምትመጣ ሴት እንደሚያገባ፣ ሴቲቱ ሀገሯ ትልቅ ደን ያላት ሙዚቃ አፍቃሪ እንዲሁም ኮከቧ ታውረስ መሆኑን ያስረዱታል። አስደናቂ ታሪኩ በቅርቡ በመጽሐፍ መልክ ለህትመት የበቃው መሐንዲያ ታሪኩን አስመልክቶ ለቢቢሲ ሲናገር እንደ ማግኔት ነበር የተሳሳብ ነው። ለምን እንደሆነ እንጃ ልክ እንዳየዋት ያ ትንቢት ታወሰኝ ይላል። በስሌ ባትደሰች የማይገርምም አላት መሐንዲያ። ምክንያቱም ሁለቱንም ጊዜ ከሙሉ ልቤ ሆኜ አይደለም የሳልኩሽ። ለመሆኑ ከየት ሀገር ነው የመጣሽው አላት። ከሱዲን መምጣቷን ነገረች። አገርሽ የራስሽ የሆነ ጥቅጥቅ ያለ ደን አለሽ ብሎ አበክሮ ጠየቃት። አሁን ግን ለምንድን ነው ይህን ሁሉ የምትጠይቀኝ አለች። እናቴ ነገረችኝን ትንቢት ነዋ። ሙዚቃ አስተወጃለሽ በጣም ፒያኖ መጫወት አብዝታ እንደምትወድ ነገረችው። ኮከብሽ ምንድን ነው አላት። ታውረስ አለች። በጣም ተገርሞ እናቱ ነግረውት የነበረውን ትንቢት ነገራት። ለመነፍሴ የነገረኝ ትክክል ነበር። የተሳሳብ ነው እንደ ማግኔት ነው አለ። ይህን የሚያስታውሰው ያኔው ወጣት ያሁኑ የ64 ዓመቱ አረጋዊው መሐንዲያ ቤተሰቦቹን ሊያስተዋውቃት ወደ ትውልድ መንደሩ ይዟት ሄደ። ወደ ትውልድ መንደሩ ይዞኝ ሲሄድ በዛውም የኮና አካን ቤተ መቅደስ አስጎበኘኝ። በጣም ይገርማል። በቤተ መቅደሱ ግድግዳ ላይ የተቀረጸው የሰረገላ ጎማ ውል ምስል ለንደን ባለው ትምህርት ቤት ግድግዳ ላይ ተሰቅሏቸዋል። ያኔ ምን እንደሆነ አልገባኝም ነበር። አሁን ግን እንሆ እዚህ ቤተ መቅደስ ግድግዳ ላይ ያየሁት። መሐንዲያ ወላጆቹን አስተዋውቋት እዛው በመንደሩ ባህል መሰረት ሁለቱ ፍቅረኛሞች ተጋቡ። ከዛም ብዙም ሳይቆይ ሙሽሪት ወደ ሀገሯ ሱዲን ለመሄድ ተነሳች። ከዛ በፊት ግን መሐንዲያን ቃል አስገባችው። በጨርቃጨርቅ ምርቶቿ የምትታወቀውን የሱዲኗ ከተማ ቦረስ ድረስ መጥቶ እንዲያገኛት። ሱዲን ከተመለሰች በኋላ ከዓመት ለሚበልጥ ጊዜ ደብዳቤ መጻጻፋቸውን ቀጠሉ። መሐንዲያ ወደ ሱዲን መሄድ ፈልጓል። ቢሆንም ግን የአውሮፕላን ትኬት መግዣ ገንዘብ ስለሌለው ያለውን ዕቃ ሁሉ ሻሽጦ ብስክሌት ገዛ። ከዛም ጉዞውን ጀመረ። እንደ ጎርጎርሲያኑ አቆጣጠር በጥር 22 ቀን 1977 ከህንድ ኒው ዴሊ ተነሳ። በቀን 70 ኪሎ ሜትር እየነዳ ሚስቱ ከአውሮፓ ወደ ህንድ የመጣችበትን የሞንግዴው መንገድ ሄፕል ትሬል የሚያሰኘውን መንገድ ተከትሎ ወደ አውሮፓ በብስክሌቱ ጋለበ። እንደ ጎርጎርሲያኑ አቆጣጠር የ1950ዎቹ አጋማሽ አንስቶ እስከ 1970ዎቹ መጨረሻ ድረስ አዲስ ነገር ፈላጊው የአውሮፓ ወጣት ትውልድ ወደ ምስራቁ ዓለም በመኪና የተጓዘበት ይህ መንገድን ተከትሎ ነው ወጣቱ አርቲስት ከሚወዳት ቻርሎቴ ጋር ለመገናኘት ከህንድ ሱዲን በብስክሌት የጋለበው። መሐንዲያ ያኔው ዓለም ልዩ ነበረች ይላል። ለምሳሌ ያህል አብዛኛዎቹ ሀገሮች ለመግባት ቪዛ ያስፈልግም ነበር። ሰውም እንደ እኔ አይነቱ ተጓዥ ጋር የሚያሳልፈው ጊዜ ነበረው። ያኔው አፍጋኒስታን እርግጥ ያለች ውብ ሀገር ነበረች ይላል መሐንዲያ አፍጋኒስታንን ወደ ኋላ 42 ዓመት መልሶ ሲያስታውሳት። ሰውም የጥበብ አፍቃሪ ነበር። አብዛኛው የሀገሪቱ ክፍልም ሰው አይመረበትም ነበር። ምንም ገንዘብ ባይኖረኝም ኪነት ደረሰችልኝ ሲል የሚያስታውሰው መሐንዲያ ሰዎችን እየሳለ አንዳንዴ ገንዘብ ሌላ ደግሞ ምግብና ማደሪያ እየሰጠው ጉዞውን ቀጠለ። አፍጋኒስታን ውስጥ ብዙ ሰው ሂንዲ ስለሚችል በቋንቋ ችግር የገጠመኝ ነገር አልነበረም። በቋንቋ ችግር የገጠመኝ ኢራን ስገባ ነው። ግን ደግሞ ፍቅርና ኪነ ጥበብ ዓለም አቀፋዊ ቋንቋዎች አይደሉ? ኪነት መግባቢያ ይሆነች። ሁሉንም በደስታ አሳለፍኩት። ጉዞ አላደከመህም ነበር ወይ ተብሎ ለተጠየቀው ጥያቄ እግሮቼ ዝለው ነበር ይላል። ቢሆንም ግን ቻርሎቴን የማግኘቱ እንዲሁም አዳዲስ አካባቢዎችን የማየት ጉጉት ወደፊት እያንደረደረኝ ቀጠለ። ከአራት ወራት የብስክሌት ጉዞ በኋላ በኢስታንቡል ቪየና በኩል አውሮፓ ደረሰ። ባቡር ተሳፍሮ የጀርመኗ ውትንበር ከተማ ከዚያም ስዊድን ደርሶ በናፍቆት ተጠብቀው ከነበረችው ቻርሎቴ ጋር ተገናኘ። አውሮፓ ውስጥ የገጠመው ፈጽሞ ያልተጠበቀውን አዲስ ባህል ንዝረት እንደምንም ተቋቁሞ የቻርሎቴን ቤተሰቦች ለማማረክ እንደምንም ተስገምግሞ በስተመጨረሻ ስዊድን ውስጥ መሐንዲያና ቻርሎቴ በአውሮፓ ሕግ ፊት ዳግም ተጋቡ። ቻርሎቴን ዛሬ 42 ዓመት ስንገናኝ እንደምወዳት ያህል ነው ዛሬም የምወዳት የሚለው መሐንዲያ። አሁንም በሰዓሊነት ነው የሚሰራው። ከዛን ጊዜ ጀምሮ በሚኖርበት ስዊድን ውስጥ ሁለት ልጆችን አፍርቷል። ከእንደ አውሮፓ ብስክሌት እየነዳው መሄድ ብዙዎችን የሚያስገርሙ ነገር ፈጽሞ ሊገባኝ አይችልም ሲል ለቢቢሲ የተናገረው መሐንዲያ ማድረግ የነበረብኝን ነገር ነው ያደረግኩት ይላል። ገንዘብ የለኝ እና ደግሞ የምወዳት ልጅን ማግኘት አለብኝ። ስለዚህ በብስክሌት ከእንደ አውሮፓ መሄድ ምን ይገርማል? ምንም አይገርም። ለፍቅር ስል ከእንደ አውሮፓ ድረስ በብስክሌት ነዳሁኝ እንጂ የብስክሌት ከመንዳት ፍቅር እኔ ፍጹም አልነበረኝም። ይህ ታሪክ የአምላ በረከቱ በኢትዮጵያ ትንሣኤ ዘመነ ሁለቱ።
ቻችን እንግዲህ የዛሬው ፕሮግራማችን ሊጠናቀቅ አንድ አራት ደቂቃዎች ያህል ቀርተውናል። የዛሬውን ጥያቄ በትክክል የመለሱት ሶስቱንም የመለሱልን ሁለት አድማጮቻችን ናቸው። አንደኛው አድማጫችን አቶ ሰለሞን ኪንግ ይባላሉ። ሁለተኛው አድማጫችን አቶ ሽመልስ ናቸው። እንግዲህ ከትክክል ከመለሱ ሶስቱንም ጥያቄ ትክክል ከመለሱ ውስጥ ለአንዱ ነበር ያልነው። አቶ ሽመልስ ቲኬቱን ለሬዲዮኑ ፌስት ስለሆነ እሱን አልፈልግም ብለዋል። እኔው ራሴ ገዝቼ መጥቼ እገኛለሁ ብለዋል። ስለዚህ ይሄንን ቲኬት የምንሰጠው ለአቶ ሰለሞን ኪንግ ይሆናል። መልሱ ዘሪቱ ጌታሁን ነው የአርቲስቷ ስም። የመጣችበት ክፍለ ሀገር ወይም የተወለደችበት ክፍለ ሀገር ወሎ ሲሆን የዘፈኑ ደራሲ አቶ ተስፋዬ አበበ ናቸው። እንግዲህ ባገኘነው ጥያቄ የሰጡን ሰው እንግዲህ አድማጮቻችን፣ በሳምንት ፕሮግራማችን እስከምንገናኝ ድረስ መልካም አዲስ ዓመት ይሁንላችሁ እንላለን ከወዲሁ። በሚቀጥለው ሳምንት ፕሮግራማችን የአድማጮችን መልእክት እናስተላልፋለን። እስከዛው እንግዲህ ይቺን ማስታወቂያ
አዲስ ዓመታችን በሚቀጥለውም አዲስ ዓመት ዝግጅት ነው የሚኖረና
ሙሉ በሙሉ አዲስ የሚቀጥለውማ ሙሉ በሙሉ አዲስ ዓመት ነው። እስቲ ማስታወቂያውን እንስማ።
ልዩ የ
አዲስ አመት ዝግጅት
እንኳን ለ2010 አመተ ምህረት በሰላም አደረሳችሁ።
አሮጌው አመት አልፎ አዲስ አመት ሲተካ ወዳጅ ዘመዶን የእንኳን አደረሶት መልእክቶን የሚገልጹበት የጠፉቦትን ወዳጆን ተገናኝተው በአንድ ማዕድ የሚገባበዙበት በደስታ ወግና ጨዋታ ከሚወዱት ጋር የሚያሳልፉበት ታላቁ የዘመን መለወጫ በዓላችን እነሆ መጣልን።
ዘንድሮም እንደተለመደው በየአመቱ እንቁጣጣሽ ባለን ምክንያት በማድረግ የኢትዮጵያ ድምጽ ሬዲዮ ለስቶፈልምና አካባቢው ነዋሪዎች የሚያዘጋጀው ደማቅ በዓል ለእናንተ ለማቅረብ ዝግጅቱን አጠናቆ ኑልን እያለ ሲጋብዝ በታላቅ ደስታ ነው።
ቅዳሜ ሴፕቴምበር 9 2017 በሃሉንዳ ፎልኬት ሁስ የምታከብረው ይህ በዓላችን በብርቅዬ በእኛው ወጣት ልጆቻችን በተሽቆጠቆጠ ባህል ልብሳቸው አምረው አበባዬዎች እየዘፈኑ ሊቀበሏችሁ ዝግጅታቸውን አጠናቀው እየጠበቋችሁ ነው።
እጅ የሚያስቆረጥመው በባለሙያ ተከሽኖ የተዘጋጀው ልዩ ልዩ የባህል ምግባችንም ገበታው ላይ አምሮና ተደርድሮ ይጠብቃችኋል።
የጀበና ቡናም ከቄጤማ ጉዝጓዝ ከእጣን ጋር ታጅቦ ድፎ ዳቦም በመሶቡ ቀርቦ እናንተኑ ይጠብቃል።
ምግቦትን እየተመገቡ መጠጦትን እየተጎነጩ ቡናዎትን እያጣጣሙ ወደ ትውልድ አገሮ በትዝታ እያስገመገቡ የሚወስዶት የባህል ውዝዋዜ